የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያን የተለመደውን የዘወትር አክብሮት ሰላምታችንን ያስቀደም የዛሬው የሚያዝያ 28 ቀን 2010 ዓ.ም ወይንም እንደ አውሮፓውያን አቆጣጠር የማይ 6 2015 ቅንብራችንን ይዘን ቀርበናል። ስርጭታችን የተለያዩ ዝግጅቶችን አካቷል። በቅድሚያ አንድ ጽሑፍ ይነበባል። የጽሑፉ ርዕስ ተቀምጠው የሰቀሉት ቆመው ማውረድ ያዳግታል ይላል። በመቀጠልም ሳምንታዊ ዋና ዋና ዜናዎችን እናስደምጣለን። ከዜናዎች በኋላ የአማራ ሁሉና ለኢትዮጵያ አንድነት ድርጅት በልሳኑ በመቅደላ እትሙ ላይ የወጣ አንድ ጽሑፍ ይደመጣል። በመጨረሻም የኢትዮጵያ አንድነት ሬዲዮ መልእክት ከቀረበ በኋላ የስርጭታችን ጊዜ ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት በሚቀጥለው ሙዚቃ እንከፍታለን።
ማሽተነ ብሮያ
ተቀምጦ የሰቀሉት ቆመው ለማውረድ ያዳግታል። በቀላሉ ተመልክተውና ገምተው ማንነቱንና ፍላጎቱን ሳያጤኑ ባንዳንድ ንክኪና መመሳሰል ምክንያት መሪ እንዲሆን ፈቅደው የተቀበሉት ግለሰብ ወይም ቡድን ይያደረ ሲያዩት ይሆናል ብለው ከተበቁትና ግምትና ተስፋ ሊያፈገፍግ ብሎም አምኖ የተከተለውን ህዝብ ከመይጠበቅ አደጋውስ ሊከት እንደሚችል በተለያዩ አገሮች የታሪክ ጉዞ ታይቷል። በጎሳና በነገድ ተከፋፍሎ በእርስ በርስ ልቀት መከራ ውስጥ ማለፍ ለዓለም ህዝብ እንግዳ አይደለም። በተለያዩ አግሮች ተመሳሳይ ችግሮች ተከስቶ ለሀገር መፈራረስና ለህዝብ ልቀት ምክንያት ሆኗል። የጀርመንን መሪ የሂትለርን አነሳስና ያደረሰውን ጉዳት ወደ ጎን ተተን በቅርቡ እኛው በህይወት ዘመናችን የታዘብናቸውን አግሮች ታሪክ ብንመለከት በሶማሊያ፣ በሩዋንዳ፣ በብሩንዲ፣ በዩጎዝላቪያ ወዘተ የደረሰው ቀውስና የህዝብ ልቀት ብሎም አገር የመፈራረስ ሂደት ጎሰኞች ያመጡት መዘዙ ጥይት መሆኑን አንዘነጋው። አግራችን ኢትዮጵያም በተመሳሳይ የታሪክ ጉዞ ውስጥ አልፋለች። በመሪዎች የስልጣን ሽኩቻ ምክንያት የደረሰውን ጥፋትና ስብራት ብንመለከት እንዳይደገም ከበቂ በላይ ትምህርትና ምክር የሚሰጡ ታሪኮች አሉን። በዘመነ መሳፍንት ጊዜ በተከሰተው የስልጣን ሽኩቻና ውድድር የአገር ቅርስ ወድሟል። ቁጥሩ ይህ ነው የማይባል ህዝብ አልቋል፣ ተሰዷል፣ ተፈናቅሏል፣ አካለ ስንኩል ሆኗል፣ ለውጭ ኃይል ሰርጎ ገቦች በር ከፍቷል። ከ27 ዓመት ወዲህ የተፈጠረው የጎሰኞች ፍርሃት ኢትዮጵያ አግራችን ብዙ የህይወቷ ጋር ተከፍሎበት የተገነባ አንድነቷን በመቦርቦር ለወደፊቱ ለመበታተን መንደርደሪያ ለሚሆነው አሁን ላለችበት ደረጃ እንድትበቃ አድርጓታል። አግራችን ባለፉት 45 ዓመታት በሁለት ያምባገነን ስርዓቶች ስትደቅ ኖራለች። አሁንም እየኖረች ነው። አምባገነን መሪዎች ስልጣን ላይ ለመውጣት ከሚጠቀሙበት መንገዶች ዋናዎቹ አንደኛ በባዶ ዲስኩር የተስፋ መና እየመገቡ ስሜቱን እየቀሰቀሱ ህዝብን ማማለልና ተከታይ ማድረግ፣ ሁለተኛ በጦር ኃይል በማንበርከክ ወይም ግልበጣ ወይም ኩዴታ በማካሄድ በጎሳ የሸነሸኑ እርስ በራሱ ያጋጩ ኃይሉን በማዳከም የስልጣን ባለቤት መሆንና የስለላ መረብ ዘርግቶ የህዝብን በፍርሃት ድባብ መቆጣጠር። ባለፉት 45 ዓመታት ያሳለፍነው የደርግና የወያኔ ስርዓት አመጣጥና የታሪክ ጉዞ በእነዚህ በሁለቱ ሂደቶች ውስጥ የተጠናቀቀ ነው። የደርግን ስርዓት ብንመለከት መብቱ ባለመከበሩ ኑሮው ከድጡ ወደ ማጡ ያስቆለቆለ በመሄዱ ለውጥ እንዲመጣ የጠየቀው ህዝብ ከዳር እስከ ዳር ባንድነት በተነሳበት ወቅት ጮህቱንና ትግሉን በመንጠቅ አስመሳይ ዲስኩር በማሰማት በወታደሩ ስም ስልጣን ላይ የወጣው ቡድን ለ17 ዓመት የሰቆቃ ኑሮን እንደዳረገው ሁሉም ያውቀዋል። በኢትዮጵያ ትቅደም ባዶ ድንፋታ አገሪቱ የደም ገንዳ ሆና መተኪያ የሌላቸው ብዙ ምሁራንና ተስፋ ያሰነቁ ወጣቶች ማለቃቸውን የሚክድ የለም። አንድ በበታችነት ስሜት ቂምና ምቀኝነት ያደረበትን ከስምንተኛ ክፍል በላይ የትምህርት ደረጃ የሌለውን ጨካኝ ሰው በባዶ ፉከራውና የመለፍለፍ ችሎታው ያለ ክብሩ ክብር ያለ ችሎታው ችሎታ ተሰጥቶት ያሻውን እንዲያደርግና በ27 ሚሊዮን ህዝብ እጣፈንታ ላይ ብቻኛ ወሳኝ እንዲሆን መደረጉ የቅርብ ጊዜ ትዝታ ነው። የተማረሰው ከመጥላቱ የተነሳ በወታደራዊ መስክም ሳይቀር ከሱ በላይ ዕውቀትና ትምህርት የነበራቸውን የሐረር አካዳሚ ምሩቃን ከማስወገድ አልፎ ተቋምንም እንደዘጋው ሁሉም ያውቀዋል። ከአፍሪካ የመጀመሪያና ለሌሎች አገሮችም ወታደራዊ ስልጠና ይሰጥ የነበረው ተቋም በቀናት መፈስ እንዳልነበር ሆነ። በአገሪቱም ላይ በመሰል ጨካኝ የሽብር ተባባሪዎች ድጋፍ ለ17 ዓመት የመከራ ዘመን ለማስፈን በቃ። በጣሊያን ወረራ ከግራዚያኒ ወዲህ ኢትዮጵያዊ በአዋጅ ቀይ ሽብር የተጨፈጨፈበት ጊዜ ቢኖር የደርግ ዘመን የመጀመሪያው ጊዜ ነው። በዚያን ጊዜም በደርግ ውስጥ ሁለት የግራና የቀኝ ክንፍ አለው። የግራውን እያጠናከሩ የቀኙን ማዳከም ይቻላል በሚል ፈሊጥ ያመለካከት ስህተት ነበር። ያም ለዘግናኙና ለሳፋሪው ታሪካችን ትልቅ ድርሻ ነበረው። አሁን ከአርባ ዓመት በኋላ መደገሙ ግን ያሳዝናል። ከ27 ዓመት በፊትም ሥልጣኑን በኃይል የነጠቀው ጎሰኛ ቡድን ጭቁንና ጨቋኝ በሚል ሽፋን የጎሳ ፖለቲካ በመርጨት የሕዝቡን ትስስር በመበጣጠስ እርስ በርሱ እያጋጩ የአገር አንድነትን የማፈራረስ ተልእኮውን የሚያራምደው ለሕዝቡ ችግር መፍትሔ አመጣለሁ በሚል የተስፋ ስብከት በመንዛት ነው። እምቢ ያለውን ደግሞ ከመግደል ወደ ኋላ አላለም። በሚሊዮን የሚቆጠር ዜጋ ሕይወቱን አጥቷል፣ ተፈናቅሏል፣ አካለ ጎደሎ ሆኗል። በየእስር ቤቱ መከራውን አይቷል። አሁንም እያየ ነው። እየተገደለና እየቆሰለ እየተፈናቀለም ነው። ካለፈው ስህተት መከራ ያልተማረው ወገን አሁን በሚረጨው ፕሮፓጋንዳ ተማርኮ ሲያጨበጭብ ማየት ከማስገረም አልፎ ያሳዝናል። የንቃተ ህሊና ደረጃውንም ያስገምታል። ደርግ የተባለው የጨካኞች ቡድን በቀውስና በሕዝቡ ጥላቻና ተቃውሞ ሲወጠር ሕዝቡን ለማታለል የወታደር ቆቡን በከረባት ቀይሮ ከወታደራዊ አገዛዝ ወደ ኢሰፓነት የኢትዮጵያ ሠራተኞች ፓርቲ ለውጦ የሥልጣን ዘመኑን ለማራዘም እንደሞከረው ሁሉ ወያኔ መሠረተው ሥርዓት ለመንኮትኮት ሲዳዳው ሕዝቡን የሚያማልልና ትጥቅ የሚያስፈታ ዘዴ ለመቀመር ተገደደ። ያም ዘዴ ለተሠራው ወንጀል ተጠያቂና ተካፋይ የሆነውን ግለሰብ አሽሞንሙኖ ወደፊት ማምጣትና በጠቅላይ ሚኒስትርነት መሾም ነው። በጠቅላይ ሚኒስትርነት ደረጃ አሁን በወሬና ለጆሮ በሚጥሙ ዲስኩሮች የተጠመደው ዶክተር ኮሎኔል አብይ አህመድ በየቦታው የሄደ የሕዝቡን ስሜት በሚነካ መልኩ ንግግር በማድረግ እንኳንስ ተራውን ሕዝብ ተማርኩ፣ የፖለቲካ ንቃት አለኝ፣ ተቃዋሚ ነኝ የሚለውን ወገን አቋሙን እያሽመደመደው መጥቷል። በዚህ መረብ ውስጥ የተጠመደው ወገን ዘወር ብሎ ከ27 ዓመት በፊት ያለፍንበትን ታሪክ ለመመልከት አልቻለም። የደርግን ብሎም የዛን የገዳይ የመንግሥቱ ዲስኩር ለማስታወስ አልሞከረም። ከዚያም ወዲህ የመለስንና የአብይን ድርጅታዊ ትስስር አላጤንም። በሚሰማው ዲስኩር ብቻ ናላው ዞሯል። ካለፈው ጥፋቱ አልተማረም። ዶክተር ኮሎኔል አብይ አህመድ የወያኔ መራሹ ኢህአዴግ የተባለው የጎሳ ስብስብ ያሳደገው አባልና ሥርዓቱ ለፈጸመው ብዙ ወንጀል ተሳታፊና ተጠያቂ የሆነ ግለሰብ ነው። የሥርዓቱ ተንከባካቢና ጠባቂ፣ ተቃዋሚውን የሚያሳድድና የሚገድል የደህንነት ተቋሙ መሪና አደራጅ የነበረ ሰው ነው። አሁን በሊቀመንበርነት ለመምራትና ለማገልገል ምሎ የተነሳውም ያንኑ አገር አጥፊ ኢህአዴግ ጎሰኛ ፖለቲካና ድርጅት ነው። አሁን በየቦታው እየሄደ የሚያሰማው ዲስኩር ማንነቱን ሊደብቅለትና ሊቀይረው አይችልም። ኢትዮጵያ ብዙ ቋንቋና ባህል ያላቸው የአንድ አገር ዜጎች በህብረት የፈጠሯትና የሚኖሩባት አገር ነች። ለኢህአዴግ አባላት ዶክተር ኮሎኔል አብይን ጨምሮ ኢትዮጵያ ማለት አንድ ጎሳ ሌላውን ረግጦ በኃይል ሰብስቦ የያዘባት በወረራ የተፈጠረች አገር ነች። ስለዚህ በነጻነትና በእኩልነት ስም ሁሉም በየጎሳው የራሱን ክልልና መንግሥት ፈጥሮ በአንቀጽ 39 መሠረት መፈራረስ አለባት። ይህንን እምነትና አቋም በመቀበልም ነው የራሱ ጎሳ ድርጅት አባልና የአመራር አባል በመሆን ሲሠራ የኖረው። ይህንን አቋሙን ሳይለውጥ በሚናገረው ብቻ የለውጥ ሐዋርያ አድርጎ መቁጠርና ማጨብጨብ፣ በኢትዮጵያ ውስጥ ለውጥ መጥቷል እያሉ ተጭመርብሮ ማጭመርበር ሊበሉ ያሰቧትን አሞራ ጅግራናት ይሏታል የማለት ያህልና ለመጠጋጋት የሚቀርብ ሰንካላ ምክንያት እንጂ በማስረጃ የተደገፈ እውነት አይደለም። ዶክተር ኮሎኔል አብይ አህመድ እንደሌሎቹ ትናንትም ዛሬም ነገም ይሃድግ አባል ነው። ከሃድግ አቋምም አፈገፍግም። የዶክተር ኮሎኔል አብይን በአራት ኪሎ ቤተ መንግሥት ውስጥ መግባት የኦሮሞ ሕዝብ ጥያቄ የተመለሰለት አድርገውም የሚመለከቱ ብዙ ናቸው። የኃይለ ማርያም ደሳለኝ በዚያ ቦታ ለስድስት ዓመት በመቀመጡ ለደቡብ ሕዝብ የሰጠው ጥቅም የለም። ያብይም ለኦሮሞ ሕዝብ በስሙ ሥልጣን ከመያዙ ባሻገር የሚሰጠው ጥቅም አይኖርም። ኦሮሞ የበላይነቱን አገኘ ብለው የሚደሰቱም ካሉ ማሰብ የሚኖርባቸው ካሁን በኋላ በጎሳ ፖለቲካ አንዱ ጎሳ በሌላው ጎሳ ስር የማይተዳደርበት ጊዜ መሆኑን ነው። ሁሉም ሕዝብ እንደ ልማዱ በድህነት ቀንበር ውስጥ ከመኖሩ በተረፈ የሥርዓቱ ለውጥ ኖሮ በሰላም የሚኖርበትን ዕድል አይፈጥርለትም። አድራጊ ፈጣሪው የወያኔ ቡድንና እሱ አባል የሆነበት ኢህአዴግ ድርጅት ነው። ዶክተር ኮሎኔል አብይ አህመድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ላይ ከአቦይ ስብሐትና ከመለስ በጥቅሉ ከኢህአዴግ መሪዎች የተለየ አመለካከትና አቋም የለውም። ከአምሳ ዓመት ወዲህ በነጮች አማካኝነት ሰርጎ ገብቶ ለአገራችን አንድነትና ለሕዝቡ አብሮነት ጠንቅ የሆነውን ኦነግ የተባለውን ጸረ ኢትዮጵያ የጎሳ ድርጅት ለመፍጠር ዋና ሚና የተጫወተው የፕሮቴስታንት የጴንጤ እምነት መሆኑ አይካድም። ዶክተር ኮሎኔል አብይ አህመድ የዚሁ እምነት ተከታይ በመሆኑ ሊወቀስ አይገባም፣ መብቱ የተጠበቀ ነው። የዚህን እምነት መስፋፋት 50ኛ ዓመት በዓል ምክንያት በማድረግ በተደረገው ድግስ ላይ ተገኝቶ ባደረገው ንግግር ላይ ግን የኢትዮጵያ ሕዝብ ሃይማኖት ሳይኖረው የኖረ በሚመስል መልኩ የፕሮቴስታንቱን እምነት ሲያወድስ፣ እግረ መንገዱም ፕሮቴስታንት እንደመሆኑ ቃላት በኦርቶዶክስ ተዋሕዶ እምነት ላይ ያላቸውን ትችትና ንቀት በአደባባይ ደግሞታል። የእምነቱ ተከታዮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአምላክን አስርቱ ቃላት ትእዛዝ በጽላት በታቦት ላይ ቀርጻ መኖርና ማክበሯን ለአምላካቱና ለቅዱሳኑ መታሰቢያ ቀን መድባ እንዲዘከሩ ማድረጓን፣ ለተወለደ ጥምቀትን ለሞተ ፍትሐትንና ትዝካርን ማድረሷ፣ በሥጋዊ ደሙ ማቁረቧን፣ በሥርዓተ እምነት መመራቷን፣ በከበሮና በጽናጽን ታጅባ መዝመረ ውዳሴ ማሰማቷን እንደ ኮተት ወይም ቅራቅንቦ ተሸካሚ አድርገው በኋላ ቀርነት ይወነጅሏታል። ይህንኑ ትችት ነበር ዶክተር አብይ እግዚአብሔር የቅራቅንቦ አምላክ አይደለም ሲል የተሰበሰበውን የፕሮቴስታንት እምነት ተከታይ በጭብጨባው ከዳር እስከ ዳር ያስተጋባው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የዚህን የፕሮቴስታንት ሰርጎ መግባትና መስፋፋት ሊያስከትል የሚችለውንም ብሔራዊ አደጋ ቀድሞ በመረዳት ለመቋቋም ያደረገችውንም ትግል የተከፈተው የአንበሳ መንጋጋ በአምላክ እርዳታ ባይክደን ኖሮ ይህንን በዓል ለማክበር አንበቃም ነበር በማለት ከአውሬ ጋር የተደረገ ግብግብ አስመስሎ አቅርቦታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለኢትዮጵያ አንድነት እንደ አንድ ወታደራዊ ተቋም በጦር ሜዳ ተሰልፋ የጸሎት ትግል ከማድረጓም በላይ ሕዝቡ ከጠላት ጎን እንዳይሰለፍ በማስተማርና በመገዘት ለነጻነት ትግሉ ከፍተኛ አስተዋጽኦ አድርጋለች። ከዚያም በላይ ፊደልን ቀርጻና አስቆጥራ ከመሃይምነት ጨለማ ለማውጣት ግንባር ቀደም ሚና የተጫወተች፣ ለታሪክና ለባህላችን መሥዋዕት ለአንድነታችን ገመድ የሆነች ባለውለታ ነች። በረሃና ርቀት ሳይገድባት ከዳር እስከ ዳር ተንቀሳቅሳ በሥነ ምግባር አንጻ ከአውሬነት ወደ ሰብአዊነት አመለካከት ወንጌልን ሰብካ የመለሰች ባለውለታ ነች። እሷን ማዳከም ኢትዮጵያን ለማፈራረስ የሚደረገውን ጥረት ያጠናክረዋል፣ ያፋጥነዋል ተብሎ ስለሚታመንበት ጠላቶች የሚረባረቡባት የመጀመሪያ ኢላማ ወረዳ ነች። ኢትዮጵያዊ ሙስሊሙም ለአገሩ አንድነት ብዙ ድርሻ ነበረው፣ አሁንም አለው። እሱም የጥቃቱ ሰለባ ሆኗል። በሰርጎ ገብ የሙስሊም እምነት እየተበረዘና የአገር ወዳድነቱ መንፈስ እንዲላላ ወያኔ ሌት ተቀን የሚተጋበት ሆኗል። በሚያደርገው የመውሊድ የአረፋ ሰደቃና ዘካ በጎ ምግባርና ድግስ እንኳ ኋላ ቀር ተቆጥሮ በበኩሉ አፍራሽ ዘመቻ እየተካሄደበት ነው። እሱም ኮተታም ሳይባል እንደማይቀር እርግጠኛ ሆኖ መናገር ይቻላል። በጴንጤዎች እምነት ከነሱ በላይ ለአምላክ የቀረበ ትክክለኛ እምነት አይኖርምና የፕሮቴስታንት እምነት አነሳሱ የካቶሊክን ወግ አጥባቂነት በመቃወም ለዘመናት ሥርዓት እምነት ለውጥ ለማምጣት ሆኖ ሳለ በኢትዮጵያ ግን አንድነቷን ለማናጋት የጥፋት መሣሪያ ሆነዋል። የዚህ እምነት ተከታዮች እንክርዳዱን ከስንዴ የመለየቱ ኃላፊነት አለባቸው። ከምነቱ ጀርባ በኢትዮጵያ ግራቾች ላይ የሚካሄደውን ሴራ ሊገነዘቡት ይገባል። የሚከተሉትን ጥያቄዎች እንደመመዘኛ ቢጠቀሙና ቢያጤኑት የጠቅላይ ሚኒስትር አብይን ሚና ለማወቅ ይረዳቸዋል። እዚህ ላይ ግን መካድ የማይገባው ነገር ቢኖር የዚሁ የፕሮቴስታንት ሃይማኖት ተከታይ የሆኑ ብዙ ኢትዮጵያውያን ለአገራቸው ክብርና አንድነት የሕይወት ዋጋ የከፈሉ መኖራቸውን ነው። ማንም ዜጋ የፈለገውን እምነት የመከተል ወይም ያለመከተል መብት እንዳለው በንጉሥ ኃይለ ሥላሴ ዘመን የተከበረ ነበር። ችሎታ እያለው በሚከተለው እምነት ምክንያት ከሚገባው የሥራ ድርሻና ሥልጣን የታገደ አልነበረም። ስለሆነም የፕሮቴስታንትንም ሆነ የሌላ እምነት ተከታዮች በከፍተኛ ያመራር ሥልጣን ላይ ነበሩ። አሁንም በኢትዮጵያዊነት ለኢትዮጵያ አንድነት የቆሙ ምኑራቸውን መዘንጋት አይገባም። የሚጠላውና የሚኮነነው እምነትና ተገንና ሽፋን አድርጎ አገርን የሚጎዳ ተግባር ማካሄዱ ነው። ለዚህም ነው የኦነግ አባላት በእምነታቸው ሳይሆን ባላቸው ጸረ ኢትዮጵያ አቋማቸው ሊወገዙና ሊወገዱ ይገባቸዋል የሚባለው። ከኑግ የተገኘ ሰሊጥ አብረተ ወቀጥ እንዳይሆን ሌሎቹ አገር ወዳድ የፕሮቴስታንት እምነት ተከታዮች በአገር አጥፊዎቹ በኦነጎችና መሰሎቻቸው አይን መታየት አይኖርባቸውም። ለመሆኑ አምላክ በአምሳሉ የፈጠረውን ሰው ግደሉ፣ በጎሳ ከፋፍላችሁ አጫርሱ፣ አገር አፍርሱ፣ ዝረፉ ብሎ ያብረታታበት ወይም ትእዛዝ የሰጠበት ቃል በየትኛውም የእምነት መጽሐፍ ውስጥ ሰፍሮ ይገኛል? ይህንንስ የሚፈጽምና የሚያስፈጽም ኃይል ጋር የተሰለፈ ሰው እንዴት ለእግዚአብሔር ያደረ ነው ይባላል? ዶክተር ኮሎኔል አብይ አህመድ በሰው ልጆች ላይ ይህንን ሁሉ ግፍ የፈጸመ ድርጅት ኢህአዴግ አባል ነው። ዶክተር ኮሎኔል አብይ አህመድን በቅዱስ ጳውሎስም የሚመሰሉት አልጠፉ። ግን ቅዱስ ጳውሎስ ከነበረበት ያረመኔዎች ተግባር ርቆና ሲያገለግል የነበረውን ሥርዓት ተቃውሞ ከጉዳተኞቹ ጎን የተሰለፈ የክርስቶስ ተከታይ መሆንን የመረጠ ሰው ነው። እስከ መጨረሻው የቄሳር አገልጋይና የጦር መሪ ወይም ካድሬ ሆኖ ክርስቲያኖችን ሲያሳድድ አልኖረም። ዶክተር አብይ ይህንን የመሰለ ተጋድሎ ያበረከተ ሰው ነውን? አሁን የት ላይ ቆሞ ይገኛል? በሌሎቹም አንደበት ከቻይናው የለውጥ ጠንሳሽ ከሊሻዊ ዊንግ ጋር እያመሳሰሉት ሲተቹ ይደመጣል። እነዚህኞቹ የዘነጉት ነገር ቢኖር ለሻውፒንግ አገር ወዳድና በአንድ ቻይና የሚያምኑ አነሳሱ ቻይና አሁን ላለችበት እድገት ላበቃት የፖለቲካ መስመር የታገለ መሆኑ ነው። ዶክተር ኮሎኔል አብይ አህመድ ግን ከኢትዮጵያ በላይ የጎሳንና የክልል ስርዓት የሚቀበል ያካል ሆነ ኢትዮጵያ ገደል ትግባ የሚል የአንዱ ጎሳ መሪና ተወካይ የሆነ ሰው ነው። ዱባና ቀል አበቃቀሉ ለየቀል። የዶክተር ኮሎኔል አብይ አህመድን በስልጣን ላይ መውጣት ለኢትዮጵያ ብስራት አድርገው የሚቆጥሩ የዋሆች ማየትና መገንዘብ መጠየቅም የተሳናቸው ነገር ቢኖር አብይ ማን ነው? ከየት መጣ? እዚህ ደረጃ ላይ እንዴት ደረሰ? የፖለቲካ አቋሙ ምንድን ነው? አማካሪዎቹስ እነማን ናቸው? እስካሁን ድረስ በምን የሥራ መስክ ላይ ተሰማርቶ ነበር? ያደረሰው ጉዳት ወይም የሰጠው ጥቅም ምን ይመስላል? በዲስኩር የሚረጨው የተስፋ ቃል በተግባር ሊተረጎም ይችላል ወይ? አሁንስ ሥልጣን ካለውና ከኢህአዴግ የተለየ ከሆነ በየቦታው የሚካሄደውን የሕዝብ ጭፍጨፋ ለምን አላስቆመም? የሕዝቡን ትግልና ጥያቄ የጥቂቶች ረብሻ አድርጎ ከመቁጠር የተለየ አመለካከት አለው ወይ? አፋኝ ሕጎችን ለምን አልሻረም? በግፍ የታሰሩትን ሁሉንም እስረኞች ለምን እንዲፈቱ አላደረገም? አሁንስ ለምን ሲታሰሩ በዝምታ ያያል? አሳሪና ገዳዮቹን ማን ነው የሚያሰማራው? የመሳሰሉትን ሁሉ መጠየቅ ማንነቱና ለምን ዓላማ እንደቆመ ለማወቅ የሚረዱ ፈተናዎች ናቸው። እንደ እውነቱ ከሆነ ይህ ሰው በራስ እምነቱ የሚመራ ሳይሆን በወያኔ ትእዛዝና ፍላጎት የሚሽከረከር ነው። በስተጀርባ የሚነዱት በአማካሪነት የተመደቡት የወያኔ ቱባ መሪዎች አባይ ፀሐዬ፣ አርከበ ቁባይ፣ ስዩም መስፍን፣ አቦይ ስብሐት፣ በረከት ስምኦንና ሌሎች ናቸው። የሚናገረው ንግግር በቅድሚያ ተዘጋጅቶ የሚሰጠው ለሱ ብቻ ሳይሆን በሚሄድበት ቦታም ተቀብለው ለሚያስተናግዱትና ጥያቄ ለሚያቀርቡ ሰዎች ሳይቀር ትእዛዝና መመሪያ የሚሰጣቸው ወያኔ ነው። ያማ ባይሆን ኖሮ እንዴት ቢሆን ነው ሕዝብ ፊት ለፊት ለጠየቀው ጥያቄ ቀድሞ በተዘጋጀ ጽሑፍ ላይ የሰፈረ መልስ የሚሰጠው? እንዴትስ ተደርጎ ነው ሕዝቡ በሚናገረው ቋንቋ ለተደረገለት አቀባበል በማያውቀው ቋንቋ ወረቀት ላይ የሰፈረ ምስጋና ሊያቀርብ የሚችለው? የሐዋሳውን ጉብኝቱን ማየቱ ለዚያ ማስረጃ ነው።
የህዝቡ አቀባበልና ጥያቄ በቅድሚያ የሚታወቅና የተዘጋጀ በመሆኑ ለዚያ ተመጣጣኝ የሆነ ምላሽም ከዶክተር ኮሎኔል በኩል እንዲወጣ ቅድመ ዝግጅት መደረጉ በቀጥታ ስርጭቱ በታየው ድራማ በግልጽ ታይቷል። በተጨማሪም በአቀባበሉ ስነ ስርዓት ላይ ለሚሳተፉ ካድሬዎችና የቀበሌ ነዋሪዎች የቀናበል እንደሚሰጣቸው መዘንጋት አያስፈልግም። ውሻ በበላበት ጨዋል እንዲሉ ለዚያ የተመረጠው የማህበረሰብ ክፍል ያዘዙትን ሲያደርግ መታየቱ አስደነቀ። አብይን ከኢህአዴግ ነጥሎ ታላቅ መሪና ልዩ ዜጋ አድርጎ መቁጠር ስህተት ነው። ካለፈውም ጥፋት አለመማር ይሆናል። አሁን አብይ ብሎ ማጨብጨብ ነገ አብይ የሚወክለው ድርጅት ወያኔ መራሹ ኢህአዴግ የበለጠ ጉዳት ሲያደርስ መጮህ ጅብ ከሄደ ውሻ ጮኸ ይሆናል። የአሁኑ ዝምታ ወይም ምስጋናና ውዳሴ ለነገው ወቀሳ የሚመች አይሆንም። ያ ከመድረሱና አዳጋች ከመሆኑ በፊት ለዚያ ሂደት መሳሪያ የሆነውን አብይን ከመቀበል ይልቅ ተቀምጠው የሰቀሉት ቆመው ማውረድ ያዳግታል የሚለውን በሳል ምክር ከግምት ውስጥ አስገብቶ መንቀሳቀስ ተገቢ ነው። የዘረፋ ስርዓቱን ለማስቀጠል ኢህአዴግ ከዚህ ቀጥሎም በሌላ ስምና ደረጃጀት ሊመጣ ስለሚችል በንቃት መጠበቅና ዳግመኛ በምንም አይነት ይህ ጎሰኛ ቡድን በኢትዮጵያ ውስጥ የሥልጣን ባለቤት እንዳይሆን ለመከላከል ብሎም ወንጀለኛ አባላቱ በሕግ እንዲጠየቁ ለማድረግ የአንድነት ኃይሉ ኅብረቱን ማጠንከር ይኖርበታል። በሰላማዊ ድርድርና ብሔራዊ እርቅ ሽፋን ወንጀለኛ ከሕግ በላይ እንዲሆን ማድረግ የበለጠ ወንጀል ነው። እውነተኛ እርቅና ሰላም ከተፈለገ ደግሞ አሁን የሰፈነው የኢህአዴግ የጎሳ ፖለቲካ አደረጃጀትና ክልል ፈርሶ አገሪቱ በቅድሞ ክፍላተ ሀገር መልሳ ማዋቀር ይኖርባታል። ወደፊትም በጎሳና በሃይማኖት የፖለቲካ ድርጅት መፍጠርና መንቀሳቀስ መከልከል አለበት። ለአገሪቱ አንድነትና ለሕዝቡ ዘላቂ ሰላምና እድገት የሚጥሩ በፍልስፍና ላይ መሠረት ያደረገ ራዕይ ያላቸው የፖለቲካ ፓርቲዎች ብቻ ካለምንም ገደብ እንዲንቀሳቀሱ መብታቸው ተከብሮ ለደህንነታቸው ዋስትና ሊሰጣቸው ይገባል። አላስፈላጊ የሆኑ ድርጅቶች እንዲዋጡ ወይም ቁጥራቸው እንዲቀንስ መደረግ አለበት። በአገራችን ከሶስት ያልበለጡ የፖለቲካ ድርጅቶች ባይኖሩ ይመረጣል። በእስር ቤት የሚገኙ ተቃዋሚዎች ካለምንም ቅድመ ሁኔታ መለቀቅ ይኖርባቸዋል። ለደረሰባቸው የአካልና የሥነ ልቦና ስብራትና ጉዳት ሊካሱ ይገባል። የሕዝብ መብትና ነጻነትን የሚያግዱ ሕጎች መሻር አለባቸው። ሕዝብ ለማሸበርና ለማፈን የተቋቋሙ ድርጅቶችም ሊታገዱ ይገባል። የሰብአዊና የዲሞክራሲ መብቶች ያለ ገደብ በተግባር መከበር አለባቸው። በአገርና በሕዝብ ላይ በደል የፈጸሙ፣ የገደሉ፣ ያስገደሉ፣ የዘረፉ ወንጀለኞች ለፍርድ መቅረብ ይኖርባቸዋል። በውጭ አገር የኮበለለው ገንዘብና ንብረት መመለስ አለበት። ሕዝብ ከኖረበት ቦታ የማፈናቀሉና ቦታውን የመንጠቁ እንዳይጠቀም ወይም እንዳይጎዳ መሆን አለበት። አንዱ ዜጋ ከሌላው ዜጋ እንዳይለይ በሕግ መከልከል ቅድሚያ ሊሰጠው ይገባል። ኢትዮጵያ የሁሉም ኢትዮጵያዊ አገር ስለሆነች በፈለጉበት የአገሪቱ ክፍለ አገር የመኖር የመሥራትና ሀብት የማፍራት መብት በተግባር መረጋገጥ ይኖርበታል። ያንን የሚጻረር ሕጋዊ እርምጃ ሊወሰድ ይገባል። በየትኛውም አካባቢ የሚገኘው የተፈጥሮ ሀብትና የልማት እንቅስቃሴዎች ከግለሰቦች የአገልግሎት ይዞታ በመመለስ ለሁሉም ሕዝብ ጥቅም የሚውሉ የጋራ ሀብት መሆናቸው ሊረጋገጥ ይገባል። ባለሥልጣኖች የሚወስኑበትና የሚፈነጩበት ወይም አንድ ክልል የሚቆጣጠረው ለውጭ ባለ ሀብቶችና የጎረቤት መንግሥታት አሳልፈው የሚሰጡት ገጸ በረከት እንዳልሆነ አምኖ መቀበል። በጥቂቱ እነዚህን ጥያቄዎች መፍታት ለብሔራዊ እርቅና ሰላም ሂደት መሳካት ዋስትና ይሆናል። የአንድነቱ ጎራ ኢህአዴግ አጃቢ ከመሆንና በሱ ፍቃድ ለመንቀሳቀስ ደጅ ከመጥናት ይልቅ ራሱን ኢህአዴግን ተቃዋሚነቱን አጉልቶና ጠንክሮ ለዲሞክራሲያዊ ሽግግር ሕዝቡን ማሰለፍና ማዘጋጀት ይጠበቅበታል። ከግለሰብ የበለጠ ድርጅታዊ አመራር ለመስጠት ብቃት ያለው የጋራ አካል መፍጠር ይበልጥ አስተማማኝ ነው። የኢህአዴግ መሳሪያ የሆነውን ዶክተር ኮሎኔል አብይን መቃወም ለወያኔ ዱላ ማቀበል ነው፣ ጸረ ለውጥ መሆን ነው የሚሉ ወገኖች አልጠፉም። ያልተረዱት ነገር ቢኖር ለወያኔ ዱላ ማቀበል ማለት ሳይቃወሙ እያጨበጨቡ ለውጥ መጥቷል ወይም ይመጣል ብለው ሕዝብ ከትግል እንዲያፈገፍግ በመስበክ ወያኔ በዚህ ሂደት መልሶ እንዲጠናከርና እንዲያንሰራራ ማድረግ መሆኑን ነው። ለዘላቂውና ለአስተማማኙ ስር ነቀል ለውጥ ለኢትዮጵያ አንድነት የተነሳው ወገን በፍርሃትና ባሉባልታ ትጥቁን ሊፈታ አይገባውም። ያለበትን አንድ ያለመሆንና የመበታትን ድክመቱን አስወግዶ ለዓላማው ተሰባስቦ መቆም ይኖርበታል። ኢትዮጵያን ከተደጋጋሚ ጥፋት እንታደግ አገር ያድስ።
አድማጮቻችን ከዚህ ቀጥለን የሳምንቱን ዋና ዋና ዜናዎችን አስደምጣለን። የኢትዮጵያን ድል ቀን ማዚያ 7 ቀን ታስቦ ውሏል። ይችንለት ፋሺስት ጣሊያን ከአምስት ዓመት የመከራ ዘመን ተጋርሎ በኋላ ድል ተደርጎ ከተባረረ በኋላ የነጻነታችን መገለጫ ሆኖ የኢትዮጵያ ሰንደቅ ዓላማ እንደገና የተሰቀለበት እንደሆነ የኢትዮጵያ ሕዝብ አኩሪ ታሪክ ያስታውሰናል። ማዚያ 7 ቀን 1933 ዓመተ ምህረት በአርበኞች ተጋድሎና መስዋዕትነት በተገኘ ንጻነት የማስከበር ድል በፋሽስት ኢጣሊያን ተደፍሮ የነበረው የኢትዮጵያ ሰንደቅ ዓላማ በቤተ መንግስቱ ጀግኖች አርበኞች በተገኙበት በቀዳማዊ ስላሴ በታላቁ ቤተ መንግስት እንዲሰቀል የተደረገበት ዕለት ነው። በጣሊያን ወራ ምክንያት ከ1928 ዓመተ ምህረት ጀምሮ ለአምስት ዓመት የመከራ ዘመን የኢትዮጵያ ሰንደቅ ዓላማ ለአገሪቱ በክብር ከተሰቀለባቸው ስፍራዎች በማውረድ የፋሽስት ጣሊያን ባንዲራ እንዲተካበት ተደርጎ ቆይቶ ነበር። ማዚያ 7 ቀን 1933 ዓመተ ምህረት ለኢትዮጵያና ለኢትዮጵያውያን ለዘላለም ነጻነት ክብር በማውረሳቸው በለቱ ደማቸው ላፈሰሱ አጥንታቸው ለከሰከሱ አርበኞችን በማክበር ይታወሱበታል። በህይወት ያሉትም ጀግኖቻችን ይወደሱበታል። ከ77 ዓመት በፊት ፋሺስት ጣሊያን ለሁለተኛ ጊዜ ሀገራችን ሊቀማን የፈጸመው ወራ ጥቃትን በመከላከልና አገርን በመታደግ ለፈጸሙት ጀግነት ተተኪ ትውልድ ባለዳ በመሆኑ ሲዘክራቸው ይኖራል። ከ1928 እስከ 1933 ዓመተ ምህረት ለአምስት ዓመታት በኢትዮጵያ ከተሞች ዙሪያ የቆየው የፋሺስት ሞሶሎኒ አገዛዝ ተከትሎት የነበረው የዘር ፖለቲካና ቋንቋ ልዩነት ላይ የተመሰረተ የክልል አስተዳደር መዋቅር የናዚ ቲሮች ወራሪ ቡድን ወርሶ እየሰራበት በመሆኑ የኢትዮጵያዊነት ጀግንነት ኩራት፣ የነጻነት ወዳድነት፣ የአርበኝነት ተጋድሎ የወቅቱ ጥሪ ሆኖ እየተገለጸ ነው። የሞሶሎኒ ፋሺስታዊ ኃይል በኢትዮጵያ ነጻነት ተጋድሎ ከተባረረ 50 ዓመት በኋላ በ1983 ዓመተ ምህረት እንደ ፋሺስታዊ ሞሶሎኒ ናዚ ቲሮችም አገርን በመቆራረስ ኢትዮጵያና ኢትዮጵያውያን ለመላያት እየፈጸሙ ያሉት ወንጀል አገር አውዳሚ በመሆኑ በህዝባዊ መጽለም ተታደግ ጥሪዎች እየተደመጡ ነው። የትግራይ ያና አገዛዝ በቅርቡ ከቤኒሻንጉል ጉሙዝ ተፈናቅለው በባህር ዳር ቅዱስ ጊዮርጊስ ቤተክርስቲያን ተጠለሉትን የአማራ ተወላጅ ቤተክርስቲያኑን ለቀው እንዲወጡ በሰጠው ማዘዣ ምክንያት በቤተክርስቲያኑ ውስጥ ለስርዓት ያጣ ተግባር መፈጸሙ ከሀገር የደረሰን መረጃ ገለጸ። በኮማንድ ፖስቱ በኩል ትዕዛዝ ተሰጥቷል በሚል እርዳታ እንዲተረገላቸው ያሉትን ተፈናቃዮች በመደብደብና በማንገራታት ቤተክርስቲያኑን ለቀው እንዲወጡ በተደረገ ህገወጥ ድርጊት የሀገር ስብከቱና የቤተክርስቲያኑ አስተዳዳሪ ብፁዕ ወቅዱስ አቡነ አብርሃምን ለምርመራ በሚል ወደ እስር እንደወሰዷቸው ለመረዳት ተችሏል። በቤኒሻንጉል አዲስ ወያናዊ ማፈናቀል ዘመቻ ከተጀመረ ወዲህ ቁጥራቸው 600 ያህል የሚሆኑ አባወራዎች ከስፍራ ሲንከራተቱ ቆይታቸው መገለጹም ይታወሳል። እነዚህ ሰርተው ግረው የሚተዳደሩ ዜጎች መብታቸው እንዲደፈር በማድረግ ወያኔ ማፈናቀሉ ተግባር እንዲፈጸም ካደረገ በኋላ ከተጠለሉበት ስፍራም እንዲባረሩ ዘመቻ መክፈቱ ቁጣን ፈጥሯል። በዚህ ምክንያት የሀገር ስብከቱን የቤተክርስቲያኑ አስተዳዳሪ ተጠይቆችን አትንኳቸው በማለታቸው ወያኔ በቂም በቀል ተነሳስቶ ለእንግልት ተደርጓቸዋል። የናዚ ትግሮች ይህን መሰላ ሰብአዊ ተግባር ለመፈጸም ያነሳሳቸው በተፈናቃዮቹ ላይ የደረሰው በደልን እንበቀላለን የሚሉ ጥሮች በስፍራው ውስጥ በመሰራጨቱም እንደሆነ ለመረዳት ተችሏል። ወያኔ በዛው ቁጣው መደናገጥ የተነሳ ህግ አልበኝነቱ ገደብ እያጣ ነው ያሉ ወገኖች የናዚ ትግሮች ላይ የጋራ ክንዳችን ካላነሳን ሰላም አናገኝም ሲሉ ተደምጠዋል። ወያኔ በቅርቡ የብር ምንዛሬ ማስተካከል ካደረገበት ጊዜ ወዲህ ከትግራይ ክፍለ ሀገርና ለታላቋ ትግራይ ከተከለሉ ስፍራሽ በስተቀር በቀሩት የኢትዮጵያ ክፍሎች የግንባታ ስራዎች ሙሉ በሙሉ እንደቆሙ በአገሪቷ ውስጥ በኮንስትራክሽን ስራዎች ያለው እንቅስቃሴ የዘገበ ሪፖርት ገልጿል። ለኮንስትራክሽን ስራዎች የሚያስፈልጉትን መሳሪያዎች ለማስገባት ባለመቻሉ የተለያዩ ፕሮጀክቶች ስራቸውን እንዳቆመዋል። የብር ምንዛሬውን በተደረገም ይቅርታ የብር ምንዛሪ ይፋ በተደረገ ማግስት የብረታብረቱ ዋጋ 60% ዋጋ ጨምሯል። በውያንና በአገሮች የተያዘ ውጭ ንግድ አስመጭና ላኪዎቹ የሥራ ዘርፍ በአገር ውስጥ ያለው ንጥረት እንዲያባብስና ገደብ የለሽ ዋጋ ጭማሪ በማድረግ ዘረፋውን እያጧጧፉት ነው። የውጭ ምንዛሪው ለውጭ ለውጡ ከተወጀ ወዲህ በየጊዜው ዋጋ መናር የተደረገባቸው ግንባታ ምርቶች መካከል ብረታብረት ተቀዳሚ ስፍራውን ሲይዝ፣ ሴራሚክ፣ ፕላስቲክ፣ የቤት ሕንጻ ቀለሞች፣ መስታወት የመሳሰሉትም 70% የዋጋ ጭማሪ አሳይቷል። በየአነች እንደ ቤተሰብ ድር መልክ የተያዘ ያገሪቷ ኢኮኖሚ በአገር ውስጥ ይመረታሉ በተባሉ የኮንስትራክሽን ምርቶች ላይ እንደ ሲሚንቶና አሸዋ በመሳሰሉ ላይ ግዙፍ የሆነ ዋጋ ጭማሪ አድርገዋል። የብር ምንዛሪ ለውጡ በአንድ በኩል የውያንና የግብር አበሮቹን ባለጸጋ እያደረገ ሲሆን፣ በዋጋ መናር ምክንያት የግንባታ ስራዎች መቆማቸው በግንባታ ዘርፍ ይንቀሳቀሳሉ የሚባሉት የቀጠሯቸውን ሰራተኞቻቸውን እያባረሩ መሆናቸውን ለመረዳት ተችሏል። ከትግራይ ውጭ ያሉ ፕሮጀክቶች ግንባታቸው ማስጨረስ እጅግ ከባድ በመሆኑ ተኮናታሪዎች የበለጠ ክስረት ደርሶብናል ማለት ኃላፊነታቸውን በማስረከብ ላይ ናቸው። ከዙ ጋር ታየዞ በአገር ውስጥ ያለው የመገበያ ስርዓትም በውያኔ ቁጥጥር ስር በመሆኑ ችግሩ እየተባባሰ መምጣቱ ብዙዎችን እያነጋገረ ነው። ውያኔ ለክልሉ የሚያስፈልገውን የልማት ተግባር ለማከናወን የሚያስፈልገውን ወጪ ምንዛሬ ከአገሪቷ ባንክ አሟጦ እየወሰደ በመሆኑ በቀሩት የኢትዮጵያ ክፍሎች ያለው ሁኔታ ከቁጥጥር ውጭ ለመሆኑ ምንጮቻችን ገልጸዋል። ከዚሁ ከምርት ጋር ታያዥነት ያለው የስንዴ ምርት እጥረት፣ የዳቦ፣ የፓስታና የመኮረኒ የመሳሰሉት ከገበያ እየጠፉ መሆናቸውና የዋጋ ጭማሪው ጣራ መድረሱን ህዝቡ በምሬት እየገለጸ ነው። የትግራይ የኛ አምባሳደሮች ወያኔ ያለበት ነው ውጭ ምንዛሬ ጥረት እንዲታደጉ ጥሪ አስተላለፈ። ወያኔ በካዲ አምባሳዎቹ ላይ በሰነዘረው ቀሰል ላይ የውጭ ምንዛሬ ለማዳበር በሚደረግ ጥረት የሰሩት አጥጋቢ ስራ የለም ሲል ተችቷል። ወያኔ በአምባሳደሮቹ ላይ ባቀረበው ግምገማ ላይ ካዲ አምባሳደሮቹ በዲፕሎማሲያዊ ስራ ተሳታፊዎች መሆኑም ቢሆንም የውጭ ኢንቨስተሮችን በመሳብ በኩል የተደረገው ጥረት አጥጋቢ አለመሆኑን አትቷል። ከልብ ቢሰሩ ኖሮ ዛሬ የውጭ ምንዛሬ ችግር ላይ አንወድቅም ነበር በማለት ትችቱን ሰንዝሯል። በመቀጠልም የወያኔ ውጭ ምንዛሬ ካዝና መራቆት ከአምባሳደሮቹ የሥራ ውጤት ጋር አብሮ መገምገም እንዳለበት አትቷል። ወያኔ የአምባሳደር ሹመትን የቤተሰብ ድር እያደረገው በመምጣቱ በየአገሩ የላካቸው ካድሬዎች ሚስቶቻቸውን፣ ዘመዶቻቸውን መቅጠሪያና ወደ ሌላ አገር ማሸጋገር አድርገው ከመያዝ በስተቀር ለወያኔ ውጭ ምንዛሬ ማሟያ የሚፈጽሙት አንዳችም ድጋፍ አለመኖሩ፣ ለደሞዛቸው የሚሆነውን ያህል እንኳ ገቢ ሊያስመዘግቡ አለመቻላቸው እንዳሳሰበው የአዲሱን የወያኔ ጠቅላይ ሚኒስትር አመለካከት እጋራለሁ የሚል ቡድን በዜና ማሰራጫ መድረኩ ላይ ተችቶበታል። በቅማነስና በሌላ ምክንያት በአምባሳደሮች ላይ የሹምሽር ይሰጣል ተብሎ የሚጠበቀው የውያኔ ጠቅላይ ሚኒስትር የውጭ ምንዛሪ ጥረቱን ለመቅረፍ ብቃት ያላቸው አምባሳደሮች ያስፈልጉናል ሲል ተደምጧል። አምባሳደሮቹ የራሳቸው ወደ አገር የሚያስገቡት ገንዘብ ከህጋዊ ውጭ እንደሆነና ለህዝብ በዋነኝነት አምባሳደሮቹ በሀገር ውስጥ የያዙት ንብረት ከነበራቸው ገቢ አንጻር ሊታሰብ እንደማይችልና የአምባሳደር ጽህፈት ቤቶች የመጦሪያ ማጠራቀሚያ እንደሆነና የዚያን ያህል በሙስና የተጨማለቀ መሆኑን የውስጥ አዋቂዎች ገልጸዋል። የኢትዮጵያ እግር ኳስ የሜዳ ውሎችና ክንውኖች ሰዓት አልባነት እንደነገሰበት ተገለጸ። የስፖርት ፌዴሬሽኑ በወያኔ ቡድኖች ላይ ጠንከራ ያለ እርምጃ ለመውሰድ ባለመፈለጉና ባለሥልጣናቱም በወያኔ ሳምባ ስለሚተነፍሱ የትግራይ የተለያዩ ቡድኖች በማናህለኝነት ተመልካች ዳኞችና ተጫዋቾች በመደብደብ የስፖርት መንፈሱን እያደፈረሱት መሆኑን ከሀገር የደረሰን ዜና ገልጿል። የስፖርት ውድድሩ አስቸጋሪ ደረጃ ላይ ደርሷል ያሉ ወገኖች የእግር ኳስ ጨዋታ ቴክኒክን ከማሽቆልቆሉ ባሻገር ሜዳው የንትርክ በተለይም በዳኞች ዛይም ዛቻና ድብደባ በየጊዜው እየተፈጸመ በመሆኑ ግጥሚያዎች ዳኛ አልባ ለመሆን ተቃርበዋል ብለዋል። ወልዋሎ አዲግራት ዩኒቨርሲቲና የወያኔ መከላከያ እግር ኳስ ቡድኖች መካከል በነበረው የእግር ኳስ ግጥሚያ የወልዋሎ ቡድን ግብ ስለገባበት የመሃል ዳኛውን እያባረሩ ሲደበድቡ በሶሻል ሚዲያ ለእይታ በቅቶ ዓለምን ጉድ አሰኝቷል። የትግሮች ጥጋብ በአደባባይ መውጣቱ ምን ያህል እብሪትና ማናህሎኝነት እንደነገሰ ከበቂ በላይ አረጋግጧል። የኢትዮጵያ እግር ኳስ ውድድር መልኩን እየለወጠ የመጣው ወያኔ ቡድኖችን በዘር ሐረግ ማዋቀር ከጀመረበት ጊዜ ሲሆን የወያኔ ትግሮች የከፋፈለ ግዛ መጥፎ ገጽታ ህብረተሰቡን ለቅራኔ ዳርጎታል። ወልዋሎ አዲግራት ለመጥፎ ተግባራቸው አይዟችሁ እንደሚባሉ የስፖርት ፌዴሬሽኑ ከሚወስዳቸው እርምጃ መረዳት ይቻላል ያሉ ወገኖች ትግሮች ለሚፈጽሙ ብልግና በዲስፕሊን ግድፈቶች አንድም ተጫዋች ሲቀጣ አይታይም ብለዋል። የስፖርት ጨዋነት የጠፋው በትግሬዎቹ ጥጋብ ብቻ ሳይሆን ፖለቲካውን ተስተካክሎ ያለው የጥላቻ መንፈስ ተመልካቹን በደጋፊነት እያባደነ እያደባደበ ሲሆን የቅዱስ ጊዮርጊስና የኢትዮጵያ ቡና እግር ኳስ ቡድኖች ከጨዋታ ፉክክር ይልቅ በረሻ መጠመዳቸው ብዙዎችን ወደ እግር ኳስ ሜዳ እንዳይሄዱ እያደረገ ነው። ወያኔ አንዱን ተጫዋች እንደ ልጁ ሌላውን የእንጀራ ልጅ ያደረገው ውሳኔ በመስጠት ክለቦችን በማበላለጥ የፍትህ ክፍተቱን ጉልህ እንዳደረገው ብዙዎች በመሬት እየገለጹ ነው። ይበንድ እንዳለ የእግር ኳስ ዳኞች በኳስ ሜዳ ላይ የሚገጥመን ትርክ ለህይወታችን አስጊ በመሆኑ ዋስትና እስክናገኝ ድረስ ከዳኝነት ስራችን ገለል ብለናል ሲሉ ተቋማቸውን አሰምተዋል። በመጨረሻም ዘዋሪው የውያኔ ጠቅላይ ሚኒስትር አብይ ያባለፈው ሐሙስ ሱዳን መጎብኝቱ ተገልጿል። በጎብኝቱ ወቅት ሱዳን ከኢትዮጵያ ጋር ድንበር አለመግባባት ስላላት በአስቸኳይ መፍትሄ ይሰጥበት ስትል ጠይቃለች። ወያኔ በስልጣን ላይ ከወጣበት ጊዜ አንስቶ የኢትዮጵያን ዳር ድንበር ለማካለል በወሰደው እርምጃ የኢትዮጵያ ብሔራዊ ጥቅም በሚነካ ሁኔታ ያስደፈርና ለትውልድ ቁርሾ የጣለ መሆኑን ቀደም ሲል መገለጹ ይታወሳል። አልባሺር ከደደቢት የተነሳውን የፋሽስት ቡድን ህወሓት አስጠግቶ ከኢትዮጵያን ጠላቶች ጋር በማበር ኢትዮጵያ ላይ ደባቅ ሲፈጽም ከቆየ በኋላ ወያኔ ለስልጣን ያበቃ ደመኛ ጠላታችን ሲሆን ለዚህም ውለታው የወያኔ ፋሽስት ቡድን የኢትዮጵያን ክፍል የሆነውን ብዙ ሺህ ካሬ ሜትር እንዲያገኝ ማድረጉ ይታወሳል። ከዚያም አልፎ ማንኛውም በድንበሩ አካባቢ የሚንቀሳቀሱ ተቃዋሚዎችን ለመምታት ጦር ለበማሰለፍ ከወያኔ ጎን በመሆን የሚዋጋ ሲሆን የእርሻና ለም መሬቶች ላይ ወደ ሱዳን እንዲካለሉት በመደረጉ ቀደም ሲል በሜዲያዎች ተገልጿል። ወያኔና ሱዳን በመሰበጣጠር ከጀመሩበት ጊዜ አንስቶ ሰፊ የኢትዮጵያ ግዛት ለሱዳን መሰጠቱን እና የሱዳን አርሶ አደሮችም አካባቢውን ለግብርና መተዳደሪያ እንዳደረጉት ሲገለጽ ቆይቷል። ለሱዳን ተሰጥቷል የተባለው የኢትዮጵያ ግዛት አስመልክቶ የኢትዮጵያ የድንበር ኮሚቴ የተለያዩ ግን መግለጫዎችን በመስጠት ኢትዮጵያ ሁሉ ውሉ እንዲቃወም በተለይም የተባበሩት መንግስታትም ጣልቃ እንዲገባበት አቤቱታ ሲያቀርብ ቆይቷል። ወያኔ አባይን ግድብ መገንባት ጀምሯል ካለበትና ግድቡን በታላቋ ትግራይ ግንባታ ጋር ተያይዞ እንደሚከናወን እቅድ ካወጣበት ጊዜ ወዲህ በግንባታው ላይ ግብጽ ያላትን ተቃውሞ ከሱዳን ጋር ሆኖ ለማክሸፍ ወያኔ የጎንደር ክፍለ ሀገር መሬት ብዙ ሺህ ካሬ ሜትር ለሱዳን አሳልፎ መስጠቱ የውስጥ አዋቂዎች መስጠታቸውን በወቅቱ ተገልጿል። በአሁኑ ወቅት ሱዳን ድንበር ይበጅልኝ የምትለው ወያኔ በሰጣት ይዞታ ላይ ተጨማሪ ስትራቴጂክ ስፍራዎችን ለመያዝ ያቀደችው እንደሆነ ብዙዎች መሰክራሉ። በሱዳንና ኢትዮጵያ ያለው ድንበር ከወያኔ አገዛዝ በፊት በቀደሙ ዘመናት በነበሩት የኢትዮጵያ መንግስት የጸደቀና ሱዳንም አክብራ የኖረች በመሆኑ የወያኔ ጠቅላይ ሚኒስትር አብይ አዲስ ውል ለመግባት የሚያደርጋቸው ሙከራዎች ሁሉ ብሔራዊ ክህደት መሆኑን ከወዲሁ ሊሰመርበት ይገባል። አድማጮቻችን፣ የሳምንቱ ዋና ዜናዎች በዚሁ ይጠናቀቃሉ።
شبو ينا شبو بالمغنا بلا حق بلا حال شبو شبو ينا شبو بالمغنا بلا حق بلا حال شبو شبو ينا قبونا لا مطا بلا حق بلا حال شبو شبو ينا مهون يتجر بلا حق بلا حال شبو ينا نمبم يلا الوجه بلا حق بلا حال شبو شبو ينا سون دنبر بلا حق بلا حال شبو شبو ينا يماشل عشدون بلا حق بلا حال شبو ينا ناشتنا بنتلو بلا حق بلا حال شبو شبو ينا بلولن يميلو بلا حق بلا حال شبو شبو ينا ناقا مسمسلو بلا حق بلا حال شبو تسيقو ما حلو مدنا تسيقو ما حلو مدنا تسيقو ما تسيقو ما نريا كلو
አርማጮቻችን ከዚህ ቀጥለን ያማራ ህልውና ለኢትዮጵያ እንደድጅት በልሳኑ ያሰፈረውን የሳምንታዊ መልእክቱን አስተምጣለን መቅደላ በሚለው መጽሔትን ልሳኑ ላይ ያሰፈረው መልእክት ከዚህ ቀጥና እንባለን ተከታተሉ የቆጡን አውሪን ብላ የብብቷን ጣለች እንደሆን እንሰጋለን የትግሮያን ጭምብል የሆነው ኢሃደግ አምጦ የወለደው አዲስ ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን መንበሩ በወጣ በ30 ቀኖች ውስጥ ቦሮሞ በህርተኞች ላለፉት 70 አመታት ውሸቱን ነውነት ቅዠቱን ህልም ልቦለዱን ታሪክ ፈጥራውን ነባራይ ወዘት አስመስለው የደከሙበትን የኦሮሞን ህዝብ የመገንጠል የኦሮሞኛ ቋንቋ ብሔራዊ ስራ ቋንቋ የማደግና ሰፊ ኢትዮጵያ ሀብት ያዘውን መካከለኛውን ደቡብ ራቡና ምስራቁን የኢትዮጵያን ክፍለ ግዛቶች ያንድ ነገር ብቻኛ ባለቤት የመሆን ምኞት የመጨረሻውን ይሁንታ ሰጥቷል። ማንም የኢትዮጵያ ፖለቲካ የሚከታተል ሰው ሊገነዘበው እንደሚችል ዛሬ ሀገራችን ለገጠማት የመበታተን አደጋ የቁልቁለት ጉዞውን ያስጀምራት የግራው ሪዮት አራማጅ ሆኖ ግን ደግሞ ወሰኝነቱን በአፎቱ ደብቆ ያዘ የኢትዮጵያ ተማሪዎችን ቅስቀሳ እንደነበር ይገነዘባል። የግራ ዘመም ቅስቀሳ የኢትዮጵያውያን በጨቋኝና በተጨቋኝ መደቦች ጨቋኝ ብሔርና ተጨቋኝ ፈረሰቦች ብሎ በመከፈል ረጅም ዘመናት ባንድነት ኢትዮጵያ የምትባል ሀገርና ኢትዮጵያ ተሰኘ ዘጋ የፈጠሩትን ነገሮች አጥፊ አድርጎ በመሳልና የፕሮፓጋንዳ ዘመቻ በመከፈት የኢትዮጵያን ፍት ጀርባ ከመሆን ዘለው ይሄው በግራሪዮት አፎት የተደበቀ ጎሰኝነት ሌላውን ኢትዮጵያ የተባለውን ለማጥፋት በሚችለው መንገድ ሁሉ ሰይፉን ተጠቀመ። ይባስ ብሎም በቋንቋ በተመሰረተ አንድነት ጎራ ለዩ። በዚህ ጎራ ሰልፍ የትግሮያን ዘረኛ ቡድን ከሻቢያ ጋር በፈጠረው አንድነት የሎች ጸረ ኢትዮጵያ አንጸረ አማራ ቡድኖች አውራ ሆኖ በመውጣት እኒሁ ቡድኖች በአምሳሉ ቀርጾ በማደራጀትና በመምራት በአማራውና በአንድነት ኃይሉ ላይ ዘመቻ ከፈተ። ዘመቻው በግልጽ የተከፈተው በ1972 ዓ.ም ረጎ ሲቀድ ቢሆንም ይባስሎ ደግሞ በህጋሽ ፈንድ የተሰነ ማኒፌስቶ በመባል የሚታወቀው የሶስቱ ጸረ አማራና ጸረ ኢትዮጵያ ቡድኖች ማለትም ሻቢያና ህዋትና ኦነግ ለኤርትራ መገንጠልና ኢትዮጵያን ወደ ባልባ የሚያደርገው ቀሪውን የኢትዮጵያ ክፍል በቋንቋ ልዩነትና አይን ባጣ በመሬት ወረራ ነጠቃና ላይ የተመሰረተ ፌደራላዊ አስተዳደር እንዲመሰረት ተስማሙ። በስምምነቱ መሰረት ኤርትራ ተገነጠለች። ኢትዮጵያም ታሪካዊ ወደባና አሰብን አጣ ዝግ መሬት ሆነች። ወነጎያና አንጋሽ በመሆን በመትኩ ያገኙትን እንብርትና የተፈጥሮአዊ ክምችት ባለቤት የሆኑት ክፍለ ሀገሮች ለራሱ ሲቆርሱ ያሳንስ በመሆነ መንገድ አዲስ ኦሮሚያ የሚል ስያሜ ፈጥሮ ለራሱ ወሰደ። በዚህ ሀገር ቅርማት ውስጥ አማራው በጠላትነት ተፈርጆ ከሰፊውና ከለሙ ያባቶቹ ክፍለ ሀገሮች ርስቱ ተገፍቶ የበሬ ግንባር በሚያክል መሬት ላይ እንዲታጎር ተፈረዱበት። በሰፊያ ኢትዮጵያ እንዳይኖር ተከለከለ። ከግድያ በተአምር የተረፈው የተወገዘና የተዋረደ ተባረረ። ይድርጊት ኦነግ ውሸቱን እውነት አድርጎ ለአራት አስርት ዓመታት የጩኸለት የኦሮሚያ ምድር ከህልምነት ወደ ገሃድነት ተለወጠ። ጥንትም ክልክል የሌለበት የኦሮሚያ ቋንቋ አዲስ ልዩነት ለመፍጠር ላቲን ፊደላትን ከወደ አውሮፓ አስመጥቶ የኦሮሚያ ክልላዊ መንግሥት ተብዬ የሥራ ቋንቋ ሆነ። ይህም የልዩነት ግን በማስፋት የልዩነቱ የበለጠ በነገሮች መካከል እስከ ወዲያኛው እንዲቀጥና በሁለቱ ማለትም በአማራና በኦሮሞ ነገሮች ፍቺ የወያኔ አገዛዝ ዕድሜ ለማራዘም እንዲቻል የተስፋዬ ገብረአብ የቡርቃ ዝምታ የሐሰት ድርሻ ድርሳን የወለደው አኖሌ የተሰኘ ላም ባሏለበት ኩበለቀማ እንደሚባለው የዳግማዊ አጼ ምኒልክ ሰራዊት ባሪሱ ሴቶች ላይ የፈጸሙት የጡት ቆረጣ ማሳያ የተባለ ሐውልት ተገነባ። የሐውልቱ ሁለቱ ነገዶች አጥፊና ጠፊ መሆናቸውን የሚያሳይ ቋሚ ምስክር ሆኖ እንዲታይ በመደረጉ ታሪኩና እውነታውን የማያውቅ ኦሮሞ ልጆች በአማራው ነገር ላይ ጥርስ ከመንከስ ዘለው በቻሉትና ባገኙት አጋጣሚ ሁሉ በአማራ ላይ ክንዳቸው እንዲያነሱና ሰይፋቸው እንዲመዙ ማድረግ መጠነ ሰፊ የሆነ የአማራ ሕዝብ በሐረርጌ፣ በአሩሲ፣ በወለጋ፣ በኢሉባቡሮ ከፋ ወዘተ በግፍ እንዲጨፈጨፍ ሆነ። የመጨቱን ድም በሚያው ለሐውልት ቂም ቋጥሮ አማራን በጠላትነት ፈርጆ እንዲቆምና የሁለቱ ነገድ ልጆች በአጥፊና በጠፊነት እንዲቆሙ በውያኔ ታስቦና ተሰልቶ ተሰራ። የዚህ ስራ ግብም አማራና ኦሮሞ ለያይቶ የማቆም የትግራይ ያናገዛዝርም ያለ አንዳች ተቀናቃይ ለማራዘም ሆኑ ግልጽ ነው። የአማራና ኦሮሞ የማለያቱ ጉዳይ አናሳውና አገራጥፊው በትግራይ ምድር ላይ የበቀለቱ ልድ ለ27 ዓመታት በኢትዮጵያ ዝጫንቃል ተንሰራፍቶ እንዲቆይ ካስቻሉት ነገሮች ሁሉ ዋናው እንደሆነ ግልጽ ነው። ይህም በተመለከተ ማቹ መለስ ዜናዊ አማራና ኦሮሞ ደግሞ ጋብቻ ከፈጸሙ ድርጅቴ ህዋት ማቅት ለብሳለች ያን ጊዜ ያልቅልናል ከማሉት ባሻገር የበታሹሞቹ ነገሩ አስራ ሳይቀር የኦሮሞ ፖለቲካ ብሔርተኝነት ከለለ ዋጋ የለውም ያሉ ብዙ አማራዎችን ከማስጨረስ አልፎ ተርፎ እስከ ወዲያኛው የትግሮያን ህልውና መሰረቱ የሁለቱ ነገሮች መለያትና መነጣጠር እንደሆነ ጉል ማሳያ ነው። ይህን ተረዳ የአማራ ህዝብ በተለይም ወልቃይት ጠገዴ የማንነት ጥያቄ ዙሪያ ጎንደር ላይ ተፋፋመው የብተኝነት እንቅስቃሴ ያለፈውን በደል ለታሪክ በመተው ያለፈውን ቅራና ነው መጫኛ ነው በሚለው ይትባህሉ በፈጠራ ታሪክ በራሱ በአማራ የተፈጸሙትን ግፎች ለአንድነትና ለሰላም ሲል ይቅር በማለት የኦሮሞ ደምደማችን ነው የሚል መፈክር በማንሳት ባቀጣጠለው ልህና ቁጭት የተሞላበት ህዝባዊ ብተኝነት የሁለቱ ነገድ ፖለቲከኞች የከረረ አቋማቸውን ለጊዜው ቢሆን እንዳለዝቡ ማድረጉ አይዘነጋም። ይህን የተከራ አቋም መለዘብ ብቻ ሳይሆን ሁለቱ ነገድ ህዝብ ድምፅ ወደ ዋና የጋራ ጠላታቸው ወደ ሆነው የትግራይ ወያኔ አገዛዝ ላይ እንዲያተኩር በማድረጉ ወያኔ በአንድ ዓመት ውስጥ ሁለት ጊዜ አስቸኳይ ጊዜ አዋጅ እንዳውጅ በማስገደድ አልፎ ከትግራይ ወያኔ ጭምር የሆነው ኢህአዴግ ለህዝብ ድርጅቶች በመከፋፈል የመራ ለውጥ እንዲያደርግ ማስገደዱን ተገንዝበናል። የአመራ ለውጡም የኃይለ ማርያም ደሳሌ በአብይ አህመድ ጠቅላይ ሚኒስትርነት እንዲተካ አድርጓል። ነባሮቹ ሚኒስትሮች የቦታ ለውጥ እንዲያደርጉ ሆኗል። ይሁን እንጂ ለውጥ ህዝብን ማዘናጊያና የትግሬ ወያኔ የፈለገው እንዲያደርግ የጊዜ መግዣ መሆኑን ህዝባችን ከወዲሁ ሊረዳ ይገባል። የትግሬ ወያኔ አነሳሱ የትግራይ ሪፐብሊክ ለመስረት ቢሆንም ቅሉ ወቅት የሰጠው ቅል ዱባይ ይሰብር ነውና በርሶ የበላይነት አድራጊ ፈጣሪነት የምትገዛ ኢትዮጵያ እስካለች ድረስ ለመቀጠልና በህዝብ እኩልነት ነጻነትና ዲሞክራሲ ሰላም የሰፈነበት ኢትዮጵያን እንድትኖር እንደማይሻ ፕሮግራሙና ላለፉት 28 ዓመታት ያወጣቸው ፖሊሶች ቁልጭ አርጋ ያሳያሉ። በኤርትራ መገንጠል በኢትዮ ኤርትራ ጦርነት ላይ የተፈጸመው ያልጀርስ መነሰራ ከግብጽ ጋር ባይን በተመለከተ የገባውል አገይቱን በቋንቋ ሽንሹን ነው ያማራን ያባቶችን ርስት ወሮና በድንበር የገባና ለፈሰሰው ደም ከሁሉም በላይ አገይቱና ለወደብ ያስቀረበት ምክንያት የትግራይኛ ንጽራ ማራ ብቻ ሳይሆን ጸረ ኢትዮጵያ ሆኖ ከመያሳዩ ነቃሽ ጥቂቶቹ ናቸው። የዚህ ያላለቀ ሥራ አደገኛነት ዛሬ የነበረው እንዳልነበረ የሚያደርግ የይዞታና የአካባቢ ግዛቶችን የከተማዎችን ባለቤትነት የሚደነግጉ አዋጆችን የማውጣት ዘመቻን ይመለከታል። በተለይ አማራውን በገጠሩም ይሁን በከተማ ቦታው በማፈናቀል ላይ ያተኮ ተከታታይ ድርጊቶች የዙ አኩ ያድርጊት መግለጫዎች ናቸው። ያብይ ስልጣን ዘመን ያልተጠና ከራሱ ሐሳብ ያልፈለቀ የትግራይ ወያኔ አማራና ኦሮሞ እንዳይገናኙ በጠላትነት እንዲቀጥሉ የሚያስችለውን ስልት አጥንቶ ያዘጋጀው አጅ አብይ ስልጣን ተረከበ ከተባለ በ30 ቀን ውስጥ በኦሮሞ ህዝብ የአዲስ አበባ ልዩ ጥቅም አስከበሪያ አጅ የኦሮሚያ ቋንቋ የብሔራዊ ቋንቋ መሆን አጅ የኢትዮጵያ ወረዳ ወረዳ ከተሞች መንገዶች ስሞች በኦሮሞ ስሞች እንዲለወጡ የሚያዘው አጅ እንዲወጣ ተደርጓል። የአዲስ አበባ መንገዶችና ሐውልቶችም ስም እንደሚለወጡም አጁ ያስገነዝባል። አዋጆች የአብይን ፍላጎት አንጸባርቁ ይባልም እንኳ በራሱ ያገዛዝ ዘመን ተጀምሮ የተፈጸመ አለመሆናቸው አዋጆቹ ወጡበት ጊዜ ያሳያል። የአዋጆቹ ዋና ግብም አማራና ኦሮሞን ለመለያት ተብሎ እንጂ በሁለተኛ ታሪክ ላይ ተመስርቶ የሚደረቱ ለውጦች ሆነው አይደለም። እንዲያውም ወደ አንድነት እየመጣ ያለውን የሁለቱን ነገር ልጆች በአዲስ ስልት መለያት ነው። በእነዚህ አዋጆች ኦሮሞቹ እሰየ ፍላጎታችን ተሳካል፣ ልጃችን ነብትና ጥቅማችን ቆመለን እንዲሉና በምናብ ዓለም እንዲዋኙ ማድረጉ ይተስተዋል ነው። በወድና በኦነግ መካከል የስልት እንጂ ዓለም አለኝነት ስለሌለ ኦነግ ያስበው ተፈጸመ፣ ልጆቻችን ለኦሮሞነት ተከፍል መስዋዕትነት ለፍሬ በቃ ብለው እንዲያምኑ ለጊዜውም ቢሆን በድላ ዳግነት ስሜት ውስጥ እንዲገቡ ያደረገ እንደሆነ እየተስተዋለ ነው። በላ በኩል አማራው ለአባቶቹ ልንነጠቅ አይገባም። ዛሬ ኦሮማ ተብሎ ተከለሉት ክፍለ ሀገሮች ውስጥ የሚገኙ ከተሞችና አውራጃዎችን ስም ወደ ኦሮሞ ስሞች ለውጡ ከተባለ ስሞቹ መለወጥ ካለባቸው በኦሮሞ ጋላ ወረራ በፊት ጠሩ በነበረበት ስሞች መሆን አለበት የሚል ጭብጥ ያዘ ሰፊ ታሪካዊ የሰነድ ማስረጃዎችን ያሉት ክርክር ሊያነሱ ነው። አዋጁ እንደሚለው ዛሬ ያሉት አውራጃ የወረዳና የከተሞች ስሞች ወደ ኦሮሞኛ ስሞች የሚቀየሩ ከሆነ የአማራው ልጅ ደግሞ የለም ይቀየር ካላቸው በጥንት ስማቹ ይጥሩ ማለት ሳይታለም የተፈታ ነው። እንዳብነትም የሚከተሉትን ስራ ስያሜዎች እንደሚከተለው ይዞ ቀርቧል። ተራ ቁጥር 1 ነባር ስም ቢዛሞ ከኦሮሞ ወራ በኋላ ተሰጠ ስም ቄለም የሚገኙበት አካባቢ ምዕራብ ወለጋ ጥንታዊ ነዋሪ ነገዶች ጋፋት አማራ ቤንሻንጉል አንፌሎ ሌሎች የጠፉ ነገዶች። ቁጥር 2 የነባር ስም ዳሞት ከኦሮሞ ወራ በኋላ ተሰጠ ስም ሌቃ የሚገኝበት አካባቢ ምዕራብ ወለጋ ጥንታዊ ነዋሪ ነገዶች ጋፋት አማራ ሌሎች የጠፉ ነገዶች። ቁጥር 3 የነባር ስም አናሪያ ከኦሮሞ ወራ በኋላ ተሰጠ ስም ልባቡር የሚገኝበት አካባቢ ልባቡር ጥንታዊ ነዋሪ ነገዶች አማራ ከፍቾ ሌሎች የጠፉ ነገዶች። ቁጥር 4 ነባር ስም ደሙ ከኦሮሞ ወራ በኋላ ተሰጠ ስም ጅማ የሚገኝበት አካባቢ ጅማ ጥንታዊ ነዋሪዎች የምጃንጃሮ ገሙ ዳውሮ ኩሎ ሌሎች የጠፉ ነገሮች። ቁጥር 5 ነባር ስም ገነዝ ከኦሮሞ ወራ በኋላ ተሰጠ ስም ጅባትና መጫ የሚገኝበት አካባቢ ምዕራብ ሸዋ የሚጥንታዊ ነዋሪ ነገዶች ጋፋት አማራ ሌሎች የጠፉ ነገዶች። ቁጥር 6 ነባር ስም ግራሪያ ከኦሮሞ ወራ በኋላ ተሰጠ ስም ሰላሌ የሚገኙበት አካባቢ ሰሜን ሸዋ የጥንታዊ ነዋሪ ነገዶች ጋፋት አማራ ሌሎች የጠፉ ነገዶች። ቁጥር 7 ነባር ስም እንደጥና ከኦሮሞ ወራ በኋላ ተሰጠ ስም እንጦጦ ጉለሌ የካ የሚገኙበት አካባቢ ከአዲስ አበባ ዙሪያ የጥንታዊ ነዋሪ ነገዶች ሚያ አማራ ሌሎች የጠፉ ነገዶች። ቁጥር 8 ነባር ስም በረራ ከኦሮሞ ወራ በኋላ ተሰጠ ስም ፊንፊኔ የሚገኙበት አካባቢ አዲስ አበባ የጥንታዊ ነዋሪ ነገዶች ሚያ አማራ ሌሎች የጠፉ ነገዶች። ቁጥር 9 ነባር ስም አውጃ ከኦሮሞ ወራ በኋላ ተሰጠ ስም የረርና ከረዩ የሚገኙበት አካባቢ ምስራቅ ሸዋ የጥንታዊ ነዋሪ ነገዶች ሚያ ሀዲያ ከምባታ ሲዳማ ሌሎች የጠፉ። ቁጥር 10 ነባር ስም ፈጠጋር ከኦሮሞ ወረራ በኋላ ተሰጠ ስም አርሲ የሚገኙበት አካባቢ አርሲ ጥንታዊ ነዋሪ ነገዶች ሀዲያ ከምባታ ሜያ አማራ አዳላ ፋር ሲዳማ ናቸው። ቁጥር 11 የነባር ስም ደዋሮ ከኦሮሞ ወረራ በኋላ ተሰጠ ስም ጭሮ የሚገኙበት አካባቢ ምዕራብ ሐረርጌ ጥንታዊ ነዋሪ ነገዶች ሀዲያ ከምባታ አማራ ሌሎች። ቁጥር 12 ነባር ስም ላኮመልዛ ከኦሮሞ ወረራ በኋላ ተሰጠ ስም ወሎ የሚገኙበት አካባቢ ምዕራብ ደቡብ ወሎ ጥንታይ ነዋሪ ነገዶች አማራ አዳል አፋር አጎሌሎች ቁጥር 13 የነበር ስም ቤተ ጊዮርጊስ ከኦሮሞ ወረራ በኋላ የተሰጠ ስም ወረኢሉ የሚገኝ በተካባቢ ወረኢሉ ጥንታይ ነዋሪ ነገዶች አማራ ቁጥር 14 የነበር ስም ቤተ አማራ ከኦሮሞ ወረራ በኋላ የተሰጠ ስም ወረህመኖ የሚገኝ በተካባቢ ወረህመኖ ጥንታይ ነዋሪዎች ነገዶች አማራ ቁጥር 15 ነበር ስም አንጎት ከኦሮሞ ወረራ በኋላ የተሰጠ ስም ራያ የሚገኝ በተካባቢ ሰሜን ወሎ ጥንታዊ ነዋሪ ነገዶች አማራ አፈው አዳል ቁጥር 16 ነበር ስም ባሊ ከኦሮሞ ወረራ በኋላ የተሰጠ ስም ባሌ የሚገኝ በተካባቢ ባሌ ጥንታዊ ነዋሪ ነገዶች ሀዲያ ከምባታሜ አማራ ሲዳሞ ሌሎች የአማራው ነገድ ታሪክን የሚመለከተው የማንነቱ ማህተም መገለጫ የዛሬና የነገ መሰረትና የወደፊት ማስፈንጠሪያ ቦርድ ሆኖ በሚያገለግል መልኩ ነው። ታሪክ በቦታና በጊዜ ላይ የተመረኮዘ ኩነት ውጤት ከመሆኑ አኳያ ለወደፊቱ ጉዞ እርሾ ካለፉት ስህተቶች መማር የወደፊት ጉዞ መስተዋት እንጂ የዛሬው ማፍረሻ አይደለም። ዛሬ ትግሬው ያኔ ኢትዮጵያን ማፍረሻ የአማራ የኦሮሞ ነገዶች መናቆሪያ እንዲሆን ተዘጋጅቶ በሆይድ አፍላ የጫጉላ የስልጣን ሙሽራ ወቅት ታውጃው ያውራጃ ወረዳ ከተሞች መንገዶችና መስር ስሞች በኦሮሞ የሚያስማቸው ይጠራሉ ማለት ታሪክን አለማወቅ ብቻ ሳይሆን አገርና ትውልድ ማፍረሻ የትግሬው ያናጋር መበታታኛ ቅር መሆኑን ማጤን በልህነት ነው እንላለን። ወደ ሰፊውና ረጅሙ ታሪካችን ከገባን ስሞቹ እነማን ነዋሪዎቹ እነማን እንደሆኑ እጅግ ብዙ የሆነ ዘመን ጠገብ መረጃዎች ያሉ ስለሆነ እነዚያ ወደ ኋላ ተመልሶ ማንሳቱ የሚጎዳው ማን እንደሆነ ሊጠን ይገባል። ወዛው ከገባን ቆጡን አውርድ ብላ ብታንጣለች እንደሆነና ተቀናውንና ለጋራ የሚበጀውን ጎዳና መምረጡ አዋቂነት ነው። ክርክሩ ከቦታ ስም ለውጥ አልፎ የናንተ አይደለም የነገሪ ነው ሊለወጥ እንደሚችል መገንዘብ ተገቢ ነው። ኦሄድና የኦሮሞ ፖለቲከኞች ብልክ ከሆኑ ከወያኔ ወጥመድ ወጥተው ነበሩ አንድነታችን የበለጠ የሚጠናከርበት መንገድ ቢከተሉ የኦሮሞ ህዝብ ከስሙ ይልቅ የጋራና ሰፊ የኢትዮጵያ ማንነታቸው ይልቃል። የህዝቡ ቁሳዊ ጥቅም የሚከበረው በስሞች ውስጥ ለውጥ ሳይሆን በአገር ባለቤትነቱ ነው። አገር ስንልም ወያኔ ክልሉ የሰጠውን በረት ሳይሆን በሰፊ የኢትዮጵያ ተዘዋውሮ መስራትና መኖር ሲችል ነው። የስራ ውጤት ብቻው ተጠቃሚነቱ የዜግነቱ መረጋገጥ ነው። በያዘው ላይ የሚጨመርለት እንጂ የያዘውን ጥያቄው የሚያስገባ አጠቃላይ ያገር ጥፋትን እንጂ ተጥቀሚነት ያረጋግጥም። ያረጋጋጭ ቢሆን ኖሮ አገቶን ህዝቡ ዛሬ ለገቡበት መቀራቀር ውስጥ ባልገቡ ነበር። የለም የታገልነው ለስም ለውጥ ነው ከተባለ ባንድ ዶክተር መራራ ጉዲና እንዳሉት የኦነግ ትግል ለብረዘይስ ቢሾፍቱ ናዝሬት አዳማ አዲስ አበባ ፊንፊነ ከማት ያለፈ ሊሆን አይችልም ያሉት እውነት መሆኑን ያሳያል። ይህ ደግሞ ለማንኛቸው ጥፋትን እንጂ ልማትን አያስገኝም። የለም ጥንትም በጉልበታችን ይዘናል ዛሬም በዚያው መንገድ እንቀጥላለን ያውም ለሁለቱም ጥላት ሆኖ ወያኔ ሰራ ማስፈጻሚነት እንቀጥላለን ከተባለ መከራ የበዛበት ያማራ ልጅ የማን ቤት ጠፍቶ የማን ይበጅ ያውሬ መውለጃ ይሆናል እንጂ በሚል ቁጭት የታያዘውን ትግል በማጠናከር የታሪካችን አንዱና ሰፊው አካል ሆነው የመጠፋፋት አዟሪት ውስጥ ሳይወድ ተግዶ የሚገባ መሆኑ ይታወቅ ይገባል። ያማራ ህልውና ለኢትዮጵያ አንድ ድርጅት ያማራ ወጣት ሁሉ ተጠቃሚ የሚያደርገውን ያለፉን ታሪኮችን ወደፊት ጉዟችን መስፈንጠሪያ የትውልድ ተከታታይነት ማሳያ የነበረ ህዝብነት መገለጫ በሚሆኑ መልኩ ማንንም ከማንም ሳይንስ ሁሉም በችሎታው ለተወዳዶ የፈለገው መሆን የሚችልበት እድል ተጠቃሚ እንዲሆን ከመጣር ጎን ለጎን ያባቶቻችን ታሪክን መልካም ስለ ማጥፋት የሚደረገው ዘመቻ ለመመከት ወደ ኋላ የማይል መሆኑ ወዳጅና ጠላት አስቀድሞ እንዲያውቁት እንሻለን። ይህም በመሆኑ አውራጃ የወረዳ የከተሞች ስም ለመለወጥ ሙከራ ከተደረገ ኢትዮጵያዊነትን ከመስበክ በተጓዳኝ ዘመን ጠገብ የሆኑ ታሪክ ተነቃሾችንና ዋቢዎችን መነሻና መድረሻ በማድረግ ያገቱ ልዩ ልዩ ስሞች ከላይ ለማሳየት እንደተሞከረው የኦሮሞ ወረራ በፊት ከነበሩ ስሞች እንዲጠሩ ዘመቻ ለመክፈት እንገደዳለን። አገሩ የኦሮሞዎች ብቻ ሳይሆን የአማራው፣ የሚያያው፣ የአንፊሎ፣ የሀድያው፣ የከምባታ፣ የጉዳጌው፣ ያገው፣ የአፋሩ ወዘተ ስለሆነ በአንድ የኦሮሞ ስም ሊተካ አይገባውም የሚል ጠነከር ተቃውሞ በማቀንቀን ባልህርጋ ከሚል የወል አቋም ህዝባችን እንዲደርስ አበክል እንድንተጋ ይገባል። የአማራ ህልውና መጠበቅ ለኢትዮጵያ አንድነት መጠበቅ ዋስትና ነው። Thank you.
ወያኔን አብይ አድነው የሀገሪቷን ህልውና ወደ ክፉ መዳረሻ እየገፋ ያለውን የትግሬ ወያኔ አገዛዝ መታገሱን አሽቀንጥሮ የጣለ ትውልድ በከፈለው ትውልዳዊ ግዴታ ምክንያት አገዛዙን ማሽመድመድ ከጀመረ በጥቂቱ 3 ዓመቶችን ያህል አስቆጥሯል። በአገዛዙ የጭካኔ መዳፍና በግላዊ ጥቅመኝነት እየተናዱ የመጡት የባህልና የሞራል ሴቶች ትውልዱን ዛሬ ለደረሰበት አስከፊ ማህበራዊ ቀውስ መዳረጉን የተረዱ ትውልድ መፍቴው ስር ነቀላቢዎት ነው ብሎ ተነስተዋል። በዚህም ምክንያት አገዛዙ ካንደኛው ቀውስ ወደ ሌላኛው ቀውስ ተሸጋግሯል። ማንኛውም ምድራዊ ኃይል ሊያመክነው የማይችል ህዝባዊ ማዕበል በመቀጣጠሉ ያገዛዙ ድሜ በጣም ውስን ለመሆኑ የሚያመላክቱ ሐቆች ፈጠው ወጥተዋል። የተከፋፈለና አድርባይ ህዝብን ገንብቻለሁ ያለው አገዛዝ በራሱ ካድሬዎችም ጭምር ተቦርቡሯል። ለዚህ ማሳያው አንድ ለአምስት ጥርነፋው በኖ መጥፋቱ ነው።
ከፍተኛ የሞራል ክስረት በአገዛዙ ላይ ሰፍኗል። በትራፕ ፕሮፖጋንዳ ቀጥፈት አገር ማስተዳደር እንደማይቻል የህዝባዊው ቁጣው ዓላማ ግልጽ አድርጓል። ጸረ ህዝብና ከፋፋይ አገዛዝ ጣፈንታው የታሪክ ትቢያ ሆኖ መሸኘት ነው። ባለማችንም የታየው በውስጣዊ ተቃውሞ የሚናጡ አገዛዞች ሁሉ ተገዝግዘው ከመፍረስ እንዳልዳኑ ነው። የትግሬው ያኔ አገዛዝን የመከራ ቀንበር አሽቀንጥረው አገዛዙን ለግብአተ መሬቱ የሚያፋጥኑ ጀግኖችን የማፍራቱ ሂደት በመጠናቀቁ በብሔራዊ አርበኝነት መንፈስ በመደራጀት ወያኔ ጋር አሁንም ግብ ግቡ ተፋጧል። ወያኔ በአገራችን የመጨረሻው አምባገነን ለማድረግ የተነሳው ትውልድ መስዋዕትነት እየከፈለ ይገኛል። የዚያኑ ያህል ደግሞ የትግሬው ያኔ ቡድን በህዝባዊ ቁጣው መፈረካከሱን ሸፍኖ አዲስ ሽግግር ለማድረግ ብሎም ህልውናውን ለማስረገጥ የተለያዩ ድራማዎችን እየሰራ ነው። አንዱና ትልቁ ትግሉን ለማደብዘዝ በሚያሰራጨው ፕሮፖጋንዳ ተሐድሶ ስህተትን ማመን፣ በስብሰናል፣ በክተናል፣ ኪራይ ሰብሳቢዎችን ማባረር በሚሉ ማጭበርበሪያ ቃላቶች የተሸፈኑ ናቸው። ድመት መንኩሳ አመሏን አትረሳ ነውና ህዋት በውስጡ ቅራኔ አለው ቢባልም ሁሉንም ካድሬዎች የሚያሽከረክራቸው ራሱ ህዋት ወያኔ ነው። አለ ህዋት ትእዛዝ ማንም ምንም ሊል አይችልም። ኃይለ ማርያም ደሳለኝን ይህንን ፈርም፣ ይህንን ተናገር፣ ይህን አስተያየት ስጥ እያሉ ከጀርባው ሆነው የሾፈሩት ወያኔዎች ናቸው። ፖለቲካዊ ጉልበት ለማሰባሰብ 17 ቀን የተሰየመው ወያኔና አጋሮቹ አብይን በግድ አመጣው ሲወልዱ የሚሉትን እንደሚናገርና እንደሚሰራ እርግጠኞች በመሆናቸው ነው። የትግሬው ወያኔ አገዛዝ ማኪያቬላዊ ሴራ እርስ በርስ የማይተማመኑና የተከፋፈሉ ቡድኖች አስገድዶ አብይን ሲያሾም አሻንጉሊት ድርጅቶቹን ብአዴንን፣ ኦህዴድንና የደቡብ ህዝቦችን ተወካዮችን በራሱ ምስል የጥላቻ ማራገቢያ ሆነው እንዲሰሩ ስላዋቀራቸው ነው። ያገዛዙን የመከፋፈል አዝማሚያ ሥርዓታዊ ውድቀትን በወያኔ ጉባኤ መቀመጥ ብቻ አይለካም። ወያኔ ጉባኤ በመቀመጡ አገዛዙ ቁልቁል ይከስማል በሚል የማይጨበጥ ተስፋ ላይ ከመውደቅ ይልቅ የራስን የቤት ሥራ ጠንቅቆ ማከናወን ብቸኛው ቀዳሚ ጉዳይ መሆን ነበረበት። ባለብረት እጁ ህዋት ከሦስት አላባሹ ድርጅቶቹ መካከል ጥቅመኞቹን አሰባስቦ ሰርወ መንግሥቱን ለማስቀጠል እየዳከረ ነው። አብይና ለማ በአንድ ወገን፣ ደብረ ጽዮንና በረከት በሌላ በኩል ሆነው ትከሻ ለትከሻ ቢገፋፉም የሁላቸውም ህልውና በህዋት መኖር ላይ ያረፈ ነው። ዛሬ እነ ደብረ ጽዮን ከነ አብይ ጋር ተሻርከው የሚፈጽሙት ደባ እንደ ቀደምቱ ዘመናት ዘም ባለ ሕዝብ በተፋዘዘ የተቃውሞ እንቅስቃሴ በፍርሃት በተዋጠ ሕዝብ ፊት ሳይሆን በነቃና እየተደራጀ ባለ ሕዝብ ፊት በመሆኑ የወያኔ መጥፊያው የቀን ጉዳይ ይሆናል። ወያኔ ላለፉት 27 ዓመታት ያህል እየተንገራገጨ ማለፍ የቻለው በጠመንጃ እንዳሸን በፈሉ ሰላዮቹ ዛሬ በፈረሰውና ዘርግቶት በነበረው የካድሬ ጥርነፋ ብቻ ሳይሆን ለርዕዮተ ዓለሙ ስጋና ማገር ያደረጋቸው ሰዎች አገልግሎታቸውን ስላበረከቱለት ነው። የዘውግ ልዩነቱ ወደ ክፉ ጥላቻ እንዲቀየር ቀን ተሌሊት ከሰሩት መካከል አንዱ በተቀዳሚ ያሁኑ የወያኔ ጠቅላይ ሚኒስትር ዶክተር አብይ ለመሆኑ ኢትዮጵያ በወያኔ አገዛዝ የተጓዘችበትን የመከራ ጎዳና መለስ ብለን ስናጤን የምናየው ሐቅ ነው። በሆዲድ መዋቅር ውስጥ በሕፃንነት ዕድሜው የገባ የቀስቀሳና ማደራጃ ሥራዎችን እንዲሠራ ሥልጠና በጅማ ክፍለ ሀገር የተደረገለት ካድሬ ነው። እንደ ኢትዮጵያ አቆጣጠር በ1987 ዓ ም የከፋፍለ ግዛራዊተ ሕገ መንግሥት ሲጸድቅ የወያኔን ሠራዊት ተዋጽኦ ለማመጣጠን ወደ ሠራዊቱ እንዲገባ የተደረገ ነው። ሻቢያና ወያኔ በጥቅም ግጭት ውስጥ ሲገቡ በ1997 ዓ ም በ50 አለቃ ማዕረግ በሬዲዮን ኦፕሬተርነት አገልግሏል። በመቀጠልም በብሔር ተዋጽኦ ማመጣጠን በሚለው ወያኔው ስሌት ከመቶ አለቃ ማዕረግነት የሌተናል ኮሎኔልነት ማዕረግ ተሰጥቶታል። የደህንነት የመረጃ ሰብሳቢ ተቋም በታማኝነት ያገለገለና ወያኔ ለከፍተኛ የሥልጠና ማዕረግ ያበቃው ካድሬ ነው። አብይ ያገዛዙ ስውር እጅ በመሆን ያገለገለ ባለውለታቸው ነው። ቦያኔ የረካሹ የፖለቲካ ስልት ሀብሎ መርዙን ሲረጭ አብይ በ5 ዓመቱ ባጋሮ ከተማ በከተማ ልማት ውስጥ በካድሬነት ተደባልቆ ነበር። በጅማና ባጋሮ የእስልምና ሃይማኖት ተከታዮች አብያተ ክርስቲያን ሲያቃጥሉና ሰው ሲፈጁ ዶክተር አብይ ያጋሮ ከተማ ልማት ካድሬ ነበር። ወያኔ በአሜሪካን ድጋፍ በሩዋንዳ በተነሳው የእርስ በርስ ግጭት ሰላም አስከባሪ ሆኖ እንዲላክ ሲደረግ ዶክተር አብይ በትራ ወታደርነት ተመልምሎ ዘምቷል። ከትግሬዎቹ ውጭ ከ15 ዓመት ጀምሮ ማንም እንደ አብይ ለወያኔ በታማኝነት ያገለግለ የለም። በካድሬነቱ የወያኔ ርካሽ ፕሮፓጋንዳ ማስተላለፊያ ቧንቧ ሆኖ እንዳገለገለ ግልጽ ነው። ነገርን ከስሩ ውሃን ከምንጩ ነውና የዶክተር አብይን ተክለሰውነትን የሚገልጸው በርካታ ማሳያዎች ሳናካትት ለዛሬዋ ወያኔ ለያዛት ኢትዮጵያ በተራ ወታደርነት ማገልገሉን በወያኔ የብሔረሰብ አስተዋጽኦ በሚል የማዕረግ ደረጃ ተሸላሚ መሆኑን የደህንነትና የመረጃ ክትትል መስራች እንደነበር የሲግናል ሬጅመንት መስራች እንደነበር ማስተዋወሱ ወያኔን ወያኔ ያደረጉትን የማይካት ታሪካቸውን አውቆ ቀጣዩን ትግል ለመተለም ይጠቅማል። በወያኔ የጥላቻና የበቀል ፖለቲካ የተሸጋገረ በዋናነት ለህዋት የኦሮምኛ ቋንቋ ክንፍ ሆኖ ያገለገለ ለእናት ድርጅቱ ፍቅር ያለው ለዘውግ ተኮር ነውረኛ ቀስቀሳ ሙሉ ተወቃሽነት ብቻ ሳይሆን ተጠያቂነትም የተሸከመ ግለሰብ ነው። በዲያስፖራው ያሉ የስም ተቃዋሚዎችና ባንዳዎች የአገር ክብርና ንጹሕ ህሊና ምን እንደሆነ ለመረዳት ያቃታቸው የሥልጣን ጥመኞች ጀግናው ያጋረው ልጅ አብይ እያሉ ይዘምሩለታል። ለነስዬ አብርሃ ለነገብሩ አስራት የዘፈኑ ዲያስፖራ ዛሬም በለመደው ባህሪው ያገር ባለውለታ ሊያደርገው ከጅሎታል። በዲያስፖራው የህዋት መጠቀሚያ የሆኑት ያገዛዙን የሥልጣን ዕድሜ ለማራዘም በተመረጠው አብይ ላይ ለመንጠላጠል የድጋፍ መግለጫዎቻቸውን አበርክተውለታል። በዚህ ድርጊታቸው ወያኔን ወደ መጨረሻ ሰዓት ያስጠጋውን የሕዝባዊ እንቅስቃሴ ድል ክደዋል። በእያንዳንዱ መንደር የጸረ ወያኔ ትግል ክተት በማለት ደሙን እያፈሰሰ ሕይወቱን ለወያኔ አጋዚያን ጥይት እየገበረ ነጻነቱን በመሥዋዕትነት ለመተግበር የተነሳሳውን በስውር ተልእኳቸው መደራደሪያ ሊያደርጉት በሴራ ተጠምደዋል። በዲያስፖራው ውስጥ ያሉና በአገር ውስጥ የሚገኙ የወያኔ ፍጡር የሆኑ የስም ተቃዋሚዎች በቅጥፈትና በማጭበርበር ተግባር ተሰማርተዋል። ኢትዮጵያዊነት የሀገሪቷን ህልውና ተፈታታኝ ባደረጉ ዋና ዋና የወያኔ ርዕዮተ ዓለም ተብለው በሚጠቀሱ የከፋፍለህ ግዛ አስተሳሰቦች በሀብት ክፍፍል ወያኔ በተግባር ስለዋለው የታላቋ ትግራይ ግንባታና በወረራ ስለያዛቸውና ወደ ትግራይ ስለተከለሉ የአማራ ሕዝብ መሬቶች፣ ስለተፈናቀሉት ሰዎች፣ ስለይገባኛል ግጭቶች፣ በአንድ ዘር ላይ ስለተመሠረተው የወያኔ ጦር፣ የሀገሪቷን ሀብት አንቆ ስለያዘው ስለ ኤፈርት፣ ከትግራይ ውጭ ወያኔ በባለቤትነት ስለያዘው የገጠሯና የከተማ መሬት፣ ስለ መድብለ ፓርቲ፣ ስለ ፍትሕ በገጠሯ ኢትዮጵያ፣ ለውጭ ባለ ሀብቶች ስለ ተሸጡ የእርሻ መሬቶችና ጥቅሙን ስለሚመዘበረው ቡድን፣ ስለ ዲሞክራሲና የሕግ በላይነት አስመልክቶ የአብይን አቅም ይፈትሻል። የሕዝብን ደም አፍሰው አቁስለውና ገድለው በአደባባይ ስለሚታዩ ነፍሰ ገዳዮች የምንፋረድባቸውን ሁኔታ እንጠይቃቸዋለን። ወያኔ በተለያዩ ጊዜያቶች የአማራው ቁጥር ቀንሷል፣ ጎሏል እያለ ስለ ሰጠው አሃዝ ኢትዮጵያዊነት አንኳር ጥያቄዎች ይኖሩታል። በአማራው ክልል ተብሎ በሚጠራው በተሰጡ ክትባቶች ምክንያት የወሊድ ችግር ለምን እንደ ተከሰተ እነ ቴድሮስ አድሃኖም በተጠያቂነት እንፋረዳቸዋለን። ስለሚመዘበረው የአገር ሀብት አንስተን በዱባይ፣ በቻይና፣ በሲንጋፖር፣ በዩጋንዳ፣ በደቡብ ሱዳን፣ በደቡብ አፍሪካ፣ በምዕራብ አውሮፓ ስለ ተመሠረቱ የንግድ ተቋማት፣ ለልጆቻቸው በውጭ አገር ትምህርት ቤቶች ከፍተኛ ገንዘብ እየተከፈለላቸው ስለሚማሩበት የአገር አንጡራ ሀብት እንጠይቃለን። እነዚህና ሌሎች ጉዳዮች ከናብያ አቅም በላይ ናቸው። የአንድ አገር ብሔራዊ ችግር በመግለጫ ጋጋታ አይቀረፍም። ቆሎን መቆርጠም እንጂ ማሸት አይጨርሰውም ይላሉ አበው ሲተርቱ። የአገራችን ችግሮች በወሬ ሳይሆን በተግባር ብቻ ነው የሚፈቱት። ዶክተር አብይ በአገር ዙረቱ ሁሉ ለኢትዮጵያን ያነበባቸው የተናገራቸው አንዳችም ያገሪቷን መሰረታዊ ችግሮች ለመፍታት የመፍትሄ ሐሳቦች አይደሉም። አዲሱ ጠቅላይ ሚኒስትር ጭብጨባ ይወዳል፣ ዙረት ይወዳል። ላንድ አገር ላንድ ህዝብ ላንዲት ኢትዮጵያ ይህ ነው የሚባል ራዕይ የለውም። ለምን ቢባል ቦያኔ ሳምባ ስለሚተነፍስ ነው መልሱ። ያግራችን መስረታዊ ችግር ያንድ ዘር ቡድን በማንኛውም በህብረተሰቡ ክፍል ላይ ፍጹም አምባገነናዊ የበላይነቱን መያዙ ነው። ያንድ ዘር አገዛዝ እውን ስለተደረገ ነው። ያገሪቷን ሀብት በመዳፍ ውስጥ አስገብቷል። ጥቅሙን ለማስጠበቅ ያንድ ዘር ጦር መልምሏል። በየጊዜው አሰልጥኖ በጥቅም ያፈራረቀ በሚመድባቸው ሰላዮችና ግጭቶችን በመፍጠር አንዱን ካንዱ ጋር በማናቆር በዜጎች መተላለቅ ተጠቃሚ ለመሆን በስልት ይራመዳል። ስለዚህ ብዙሃን አናሳን ተሸክመው የሚኖሩበት የሥነ መንግሥት ሕግ ስለሌለ ወያኔ በነ አብይ ተጠግኖ የሚቀጥል ሳይሆን ከነ ምናምኑ በሕዝባዊ አመፅ ተጠራርጎ መጣል ያለበት ደመኛ ጠላት ነው። በዘር እያቧደነ የሚያጋጭ ተግባር የሚፈጽም ጽንፈኛ አምባገነን አገዛዝ የሚሾመው ጠቅላይ ሚኒስትር ወያኔን በታማኝነት ከማገልገል ውጭ ወይንም ወያኔ ያሰመረለትን ቀይ መስመር ካለፈና እድለኛ ከሆነ ዘብጥያ መውረድ፣ ከከፋም በወያኔ ጥይት ወይንም በመድኃኒት ከንቱ ሞት መሞት ነው። ህሊና ጋር የተፈጠረ ፍጡር ወያኔ ለውጣል ብሎ ለማመን መዳዳት ተላላነት ነው። የሰውን ልጅ ከቡር ሰውነት የዜጎችን ሰብአዊነትና ሉዓላዊነት የሚያከብር ከሁሉም በላይ የኢትዮጵያዊነትና ብሔራዊ ስሜት ከምንም በላይ የሚያከብር ለወያኔ ሹመት አይንበረከክም። ከኢትዮጵያዊነት ጋር ጥል ውስጥ ይገባልና በዘር ልክፍት ውስጥ ያልተራመደ የሕዝብ ፍጅት ያገረመበታትን የሚጠላ በወያኔ ላይ ክንዱን ያነሳል እንጂ የወያኔ አጋር አይሆንም። በወያኔ የጥላቻ ፖለቲካ ዓላማና የእልቂት ሰለባ የሆነ ነገድ መኖሩን ያመነ ከወያኔ ጋር ተጠግቶ ተጠያቂ ለመሆን አይፈልግም። ኢትዮጵያዊነትን ብሔራዊ ስሜት ከምንም በላይ የሚያኮራ ኮከብ ነው ብሎ በመንፈሱ ያሳደረ ከወያኔ ጋር ንክኪነት አይኖረውም። በኢትዮጵያ ሕዝብ መሃል የሚቆም የጥላቻ ግድግዳ፣ የበቀል ግንብና ለትውልድ የሚተላለፍ መርዝ ያበረከተውን ወያኔ ማጀብ የሞራል ልዕልና ማጣት ነው። ኢትዮጵያ የምትሻው እንደ ቴድሮስ የአገር ቤዛ መሆን፣ የራስን ምቾት ጥሎ ከወገን ጋር ከጎን ቆሞ በድፍረት ሞትን ፊት ለፊት በመጋፈጥ ትውልዱን መታደግ ሲቻል ብቻ ነው። አብይ ለሕሊናው ለሕዝብና ለሀገሩ ይቆረቆራል ከተባለ በእውነት ተሟጋችነት ቆሞ ለሥርዓቱ መፍረስ የራሱን ድርሻ ማበርከት ይኖርበታል። ድርጅቴን ብሎ የሚጠራውን ኢህአድግን ተሐድሶ አድርግበታለሁ በሚል የማጭበርበሪያ ዘይቤ ወያኔ ተንኰትኩቶ ከወደቀበት ለማንሳት መሞከሩ በወያኔነቱ ያስፈርጀዋል። በቡድናዊ አምባገነንነቱ በሚፈረጀው ወያኔ ላይ ግለሰቡ ለውጥ ተግባራዊ ያደርጋል ማለት ቅዠት ነው። አዲሱ ጠቅላይ ሚኒስትር ከአገር አገር ከክፍለ አገር ክፍለ አገር በሚዞርበት ወቅት ዘግናኝ እልቂትና ማፈናቀል ወያኔ በስፋት እየፈጸመ ነው። ዲያብሎሳዊ የሆኑ የወያኔ ተግባሮች እንደ ቀጠሉ ናቸው። ወያኔ ከካድሬዎቹ አንዱን መልምሎ ተሿሚ በማድረጉ ለውጥ በኢትዮጵያ ሊካሄድ ነው በማለት ሲደለቅ ተስተውሏል። ዲያስፖራው እንደ ቀደምቱ ጊዜያቶች ሁሉ ከኢትዮጵያ ሕዝብ ጋር የትግል አጋርነት እንደሌለው አስመስክሯል። ከትግሉም ምን ያህል እንደራቀ ያሳያል። ዲያስፖራው ባስመሳይ ተቃዋሚዎች የወያኔ የእጅ ሥራ በሆኑ ድርጅቶች እንደ ተሞላ እውን አድርጎታል። በትግሉ ሂደት ላይ የጠራ አቋም እንደሌለው ግልጽ ሆኗል። አገራችንን በዲያስፖራው እይታ ካየናት የተሻለች አገር ለማምጣት የሚከፈለው መሥዋዕትነት መራራ የሆነ መምጣቱን እንረዳለን። የወያኔና ሸሪኮቹ ጣፈንታ ዝምታውን ሰብሮ በአደባባይ የወጣው እልፍ አላፍ ኢትዮጵያዊው የወገን ሉዓላዊነትና ክብር ያንገበገባቸው ዱር ቤቴ ያሉ አርበኞች፣ አገር ለማዳን በሰነቁት ወኔ ቃል ኪዳን የገቡ ዜጎች የመሥዋዕትነት ወንጌል ለመቀበል በተዘጋጁ ዜጎች እጅ ላይ ነው። ድል ለኢትዮጵያ ሕዝብ።
አድባጆ ቻችን የዛሬውን የሚያዝያ 28 ቀን 2010 ዓመተ ምህረት ወይንም የሜይ 6 2018 ስርጭታችንን ለማጠናቀቅ ጥቂት ደቂቃዎች ቀሩናል። የዛሬውን ስርጭት ያስተናገድናችሁ ተኮላ ወርቁና እኔ ወርቁ ሞላ ደና ቆዩልን ያን በዚሁን ሰናበታለን። ደላ ኢትዮጵያ ያስ
I'm not alone.